የጌታችን ኢየሱስ ክርስቶስ ትንሣኤን እያከበርን ሳለን ስለ ትንሣኤው ሪቫይዝ ብናረግ መሰረታዊ ነገሮችን አብረን ብናይ መልካም ይመስለኛል። ከዚህ የበለጠ መታሰቢያ የለም አይደል? ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። ኢሳይያስ ምዕራፍ 53ን አውጥተን ተነስተን አብረን እናነባለን። ኢሳይያስ ምዕራፍ 53 የጌታ ስም የተባረከ ይሁን። ሁልጊዜም በዚህ ቤተ ክርስቲያን እንደምለው መጽሐፍ ቅዱስ ሲነበብ እግዚአብሔር ይናገራል። ሰባኪ መስበክ ሲጀምር አይደለም እግዚአብሔር የሚናገረው፣ መጽሐፍ ቅዱስ ስናነብ እግዚአብሔርን ነው የምንሰማው። ምክንያቱም መጽሐፍ ቅዱስ የማን ቃል ነው? የእግዚአብሔር ቃል ነው። ክብር ለእግዚአብሔር ይሁን። ስለዚህ እግዚአብሔር የሚለውን ነው የማነበው። በጌታ በኢየሱስ ስም አነባለሁ። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ ሕመማችንንም ተሸክሟል። እኛ ግን እንደ ተመታ በእግዚአብሔርም እንደ ተቀሰፈ እንደ ተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። ተጨነቀ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቶቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመትቶ ከሕያዋን ምድር እንደ ተወገደ ከትውልዱ ማን አስተዋለ? ከክፎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔርም በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መሥዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያይም በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህም እርሱ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ። እግዚአብሔር አምላካችን በዚህ ቃል ውስጥ ያለው እጅግ መልካም የሆነው ጌታ ሆይ፣ አንተ ለእኛ ያረክልንን ነገር ሁሉ የሚያስረዳው የቃል ብርሃን ጌታ ሆይ በልባችን ይደር። የተቀበልከውን መከራና የተነሳውን ትንሣኤ ስናስብ እነዚህ እውነቶች በእኛ ውስጥ ይቀመጡ። ጌታ ሆይ የክብር ጌጣችን ነው ይሄ። በአንተ መከራ የተገኘችውን ሕይወታችንን ጌታ ሆይ ለአንተ ክብር እንድናኖራት ይህ እውነት ጌታ ሆይ እኛን ልጓም ሆኖ ያዘን፣ በጌታ በኢየሱስ ክርስቶስ ስም አሜን። ይሄ ነገር ጣጣ ጣጣ ይላል። ምን ሆኖ ነው? የሆነ ነገር እንትን ይላል። የኮኔክሽን ፕሮብለም ነው። ታይት ያልሆነ ነገር አለው መሰለኝ። የእግዚአብሔር ስም የተባረከ ይሁን። የጌታችን ኢየሱስ ክርስቶስን መከራውን እንደምንመለከተው በዚህ በምዕራፍ 53 ላይ በብሉይ ኪዳን በኢሳይያስ ዘመን ገና ጌታ ሳይወለድ እስራኤሎች እንኳን ገና ወደ ምርኮ ሳይሄዱ ጥንት በሩቅ ዘመን የተነገረ ትንቢት ነው። ይህንን ትንቢት የሚያሟላ በእንደዚህ ያለ አይነት ሁኔታ ታሪክ ውስጥ ያለፈ እንደ ጌታ ኢየሱስ ያለ ማንም የለም። አይሁዳውያኖች ይህን ክፍል ሲያነቡት በቃ እንቆቅልሽ ነው የሚሆንባቸው፣ ይቸገሩበታል። ይህንን ሁኔታም በህይወቱ ተሸክሞ ታሪክ ሆኖ ይህን መከራ ሁሉ የተቀበለው የእግዚአብሔር ልጅ የናዝሬቱ ኢየሱስ ክርስቶስ ነው። እግዚአብሔር የተመሰገነ ይሁን። የጌታ ኢየሱስ ክርስቶስ መሞቱም ሆነ ትንሣኤውን አስመልክቶ በመጽሐፍቶች ውስጥ ያለውን ምስጢር ሁሉ ለደቀ መዛሙርቱ ከሞት ሲነሳ የሱ መሞት ገራ ለገባቸው ደቀ መዛሙርት ብሉይን ከሙሴ ከነቢያት ከመጽሐፍት እያወጣ ሲያስረዳ ነበረ። ዛሬ ብዙዎቻችን መጽሐፍ ቅዱስ እንደዚህ ተሰብስቦ ስናየው አንድ መጽሐፍ ይመስለናል። መጽሐፍ ቅዱስ በውስጡ በርካታ መጽሐፍቶች አሉት። እነዚህ መጽሐፍቶች ሁሉ ያንዳንዳቸው በዘመንና በአመታት በታሪክ በብዙ አይነት ሁኔታ ርቀትና በስፍራም ሆነ በጸሐፊዎቹም ሆነ በሚጠቅሷቸው ታሪካዊ ይዘቶችና ሁኔታቸው የተለያዩ ናቸው። እና መጽሐፍ ቅዱስ የመጽሐፍ ቅዱስ የመጽሐፍት ላይብረሪ ነው ይላሉ አንዳንድ ሰዎች። ስለዚህ በርካታ መጽሐፍቶች በውስጡ ያሉት መጽሐፍ እንደሆነ መርሳት የለብንም። ስለዚህ ብሉይ ኪዳን ራሱን የቻለ መጽሐፍ ነው። አዲስ ኪዳን ከብዙ ጸጥታ ዘመን በኋላ የተጻፈ ጌታ ኢየሱስ ክርስቶስ ተወልዶ ሞቶ ከተነሳ በኋላ ነው የአዲስ ኪዳን መጽሐፍቶች መጻፍ የጀመሩት። ስለዚህ የጌታ ኢየሱስ ክርስቶስን መወለድም ሆነ መነሳቱን፣ መከራውን፣ ችግሩን፣ በሕይወቱ ያለፉትን ነገሮች በሙሉ ስለሱ መምጣት ከጥንት ጀምሮ ሲነገር እንደነበረ መጽሐፍ ቅዱስ ያስተምረናል። በመዝሙረ ዳዊት 16 10 ላይ ብንመለከት የእግዚአብሔር ቃል እግዚአብሔር የተመሰገነ ይሁን። ነፍሴን በሲኦል አትተዋትምና ቅዱስህንም መበስበስን ያይ ዘንድ አትተወውም የሚለው ቃል የጌታ የኢየሱስ ክርስቶስን መሞትና መነሳትን አስመልክቶ ጴጥሮስ ለመጀመሪያ ጊዜ ሲሰብክ የጠቀሰው ጥቅስ ይሄ ጥቅስ እንደሆነ ማስተዋል አለብን። በብሉይ ኪዳን መዝሙር 49 15 ላይ ስንመለከት 49 15 ላይ ስናይ የጌታችን ኢየሱስ ክርስቶስን 15 ላይ ነገር ግን እግዚአብሔር ይቀበለኛል ነፍሴን ከሲኦል እጅ ይቤዣታል የሚለው የመሲህ ስለ መሲሁ የተነገረ ትንቢት እንደሆነ መጽሐፍ ቅዱስ ያሳያል። ሌሎችም ሆሴ በምዕራፍ 6 ቁጥር 2 ላይ ደግሞ ኢሳይያስ አሁን ባነበብኩት ላይ የጌታ ኢየሱስ ክርስቶስን መከራውን ሲናገሩ እንመለከታለን። ጌታ ኢየሱስ ክርስቶስ እንደሚወለድ ወደዚህ ዓለም እንደሚመጣ አዳም ኃጢአት ከሰራበት ጊዜ ጀምሮ የሱ ማንነቱን በውል ከሌ ብለው ለመረዳት አይቻሉ እንጂ የጌታ መወለድ አዳም ኃጢአት ከሰራበት ጊዜ ጀምሮ ሲነገር የኖረ የትንቢት ተስፋ እንደሆነ እናውቃለን። እና ዘፍጥረት ምዕራፍ 3 ቁጥር 15 ላይ ስንመለከት የጌታ ኢየሱስ ክርስቶስ ሞቱና ትንሣኤው ከመታሰቡ በፊት ራሱ ከሰይጣን ጋራ ጠላት የሚሆን የሴቲቱ ዘር እንደሚመጣ እግዚአብሔር ራሱ ለአዳምና ለሔዋን የተናገረው ቃል አለ። ባንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነት አደርጋለሁ፣ እርሱም ራስን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ተብሎ ተነግሯል። የጌታ ኢየሱስ ክርስቶስ መምጣት በእንደዚህ ያለ ሁኔታ ሲነገር እነዚህ አይሁዳውያኖች እነዚህን ነገሮች በመጽሐፍ ላይ ማስፈር ብቻ ሳይሆን በልባቸውም እርስ በርሳቸውም እየተነጋገሩ የሚጠብቁት ነገር ነበረ። እና አብርሃምም እግዚአብሔር ከአባቶቹ አገር ከባቢሎን አውጥቶ ወደ ከነአን ምድር በገባበት ጊዜ እግዚአብሔር የተናገረውን ምዕራፍ 15 ላይ ስንመለከት ዘፍጥረት ላይ አብርሃምንም አለው ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ፣ እና ባሪያዎች አድርገው 400 ዓመት ይገዟቸዋል ብሎ ተናግሯል ለአይሁዳውያኖች። ነገር ግን እግዚአብሔር አምላክ ይሄ ሁሉ ከመሆኑ በፊት በምዕራፍ 12 ላይ ስትመለከቱ አብርሃም ገና ወደ ከነአን ምድር ሲገባ ስለነዚህ ዘሮች ሳይሆን የመጀመሪያው ተስፋ የተነገረው ስለ እስራኤል ህዝብ ሳይሆን ስለ ኢየሱስ ክርስቶስ እንደሆነ እናያለን። አብርሃም ልጆች መውለድ ይጓጓል፣ ዘሮቹ እንደሚበዙ ተነግሮታል። ነገር ግን አንድ ትልቅ ምስጢር ግን የተነገረው ለአብርሃም በጣም የሚያስደንቅ ነገር የጌታ ኢየሱስ ክርስቶስ መወለድ እንደሆነ እንመለከታለን። እና ምዕራፍ 12 ላይ እግዚአብሔርም አብርሃምን አለው፣ ከአገር ከዘመዶች ከአባትም ቤት ተለይተህ እኔ ወደማሳይ ምድር ውጣ፣ ታላቅ ህዝብ አደርጋለሁ፣ ባርካለሁ፣ ስምህን ባርካለሁ፣ ለበረከቱን የሚባርኩህን ባርካለሁ፣ የሚረግሙን ረግማለሁ፣ የምድር ነገዶች ሁሉ ባንተ ይባረካሉ። አብርሃምም እግዚአብሔር እንደነገረው ሄደ፣ ሎጥም ደግሞ ከእርሱ ጋር ሄደ የሚል ቃል እንመለከታለን። ከዛ ቁጥር 7 ላይ እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። ይህ ዘርህ የሚለው ቃል በመጽሐፍ ቅዱስ ውስጥ ለአብርሃም አንድ ዩኒክ የሆነ ዘር እንደሚመጣለት ተነግሯል። እና ገላትያን መጽሐፍ ለክትትል ትምህርት ለሚማሩ እንዲያነቡት ሙሉ በሙሉ እንደ አሳይመንት ሰጥቻቸው ነበር። ያን መጽሐፍ ብትመለከቱት ገላትያ መጽሐፍ ውስጥ ዘርህ የሚለው ማንን ያሳያል? በገላትያ መጽሐፍ ውስጥ ኢየሱስ ክርስቶስን እንደሚያሳይ ዘሮችህም አይልም በማለት ሲተረጉመው እናያለን። እና ይሄ ሁኔታ ለአብርሃም ብቻ ሳይሆን እግዚአብሔር በብሉይ ኪዳን ውስጥ የጌታ ኢየሱስ ክርስቶስን መምጣት እንዲህ ራሱ በዘፍጥረት 3:15 ላይ እንዲህ ለአብርሃም ከዛም ደግሞ ለሌሎቹም አባቶች ሁሉ በተለያየ መንገድ ሲናገር እንደቆየ ብቻ ሳይሆን በምሳሌም እግዚአብሔር በብሉይ ኪዳን የክርስቶስን መምጣትና የሚሰራቸውን ስራዎች ይናገር ነበር። ለምሳሌ አብርሃምን ታይም ላይን ብናወጣ እግዚአብሔር ሙሴ ከመምጣቱ በፊት አስቀድሞ የዘሩን የክርስቶስን መምጣት የእባቡን ራስ የሚቀጠቅሰው የቄሴቲቱ ዘር እንደሚመጣ ቀደም ብሎ ነው የተናገረው። ከብዙ ዘመን በኋላ ከአብርሃም በኋላ የእስራኤል ህዝብ ግብጽ ምድር ከገባ በኋላ ከዛ ከወጡ በኋላ የሙሴ ህግ እንደተሰጠና ያለን። ስለዚህ በህግ መሰጠትና በተስፋው ዘር መካከል የቅደም ተከተል ሁኔታ ስንመለከት የትኛው ይቀድማል? የህግ መሰጠት ይቀድማል ወይስ የተስፋው ዘር ይቀድማል? የተስፋው ዘር ይቀድማል። ስለዚህ የተስፋው ዘር ከህግ መሰጠት በፊት የነበረ መሆኑን መርሳት የለብንም። እና የሙሴ ህግ የመጣው በተስፋው ዘር እግዚአብሔር የሚሰራውን ነገር ለመተካት ወይም ለመለወጥ እንዳልነበረ እናያለን። ስለዚህ በሙሴ ህግ ውስጥ ራሱ ሙሴም ራሱ ከእኔ የሚበልጥ እንደኔ ያለ ነቢይ እግዚአብሔር ምን ያደርግላቸዋል ብሏል? ያስነሳል። ያንን ነቢይ የማትሰማ ነፍስ እርሷ ምን ታደርጋለች? ትጠፋል፣ ትጥፋ ብሎ ሁሉ ሲናገር እንመለከታለን። ያ ብቻ ሳይሆን በህግ ውስጥ እግዚአብሔር ሻዶ በጥላነት በምዕራፍ 10 ዕብራውያን ላይ ብትመለከቱ በጥላነት በቤተ መቅደሱ በመስዋዕቶቹ በሚካሄዱት ስርዓቶች እንደገናም ደግሞ በውክልና ማለት ሊቀ ካህናቶቹ የሱን ሊቀ ካህንነት ያሳያሉ፣ ነገስታቶቹ ንጉስነቱን ያሳያሉ፣ ነቢያቱ ነብይነቱን ያሳያሉ። ስለዚህ በብሉይ ኪዳን እግዚአብሔር በብዙ አይነት መንገድና ጎዳና እየተናገራቸው ወደዚህ ዘር የዓለምን ኃጢአት ያስወግዳል ተብሎ ወደ ተባለው ወደ ክርስቶስ በትንቢት በተምሳሊት በጥላነት በውክልና እያደረገ እያሳያቸው ይመለከቱ እንደነበረ እናያለን። እና ነቢያቶቹ እንኳን ትንቢት ሲናገሩ ጴጥሮስ እንደተናገረው መቼና በምን አይነት ዘመን ይሄንን ነገር እንደሚፈጽመው ይመረምሩ እንደነበረ ሁሉ መጽሐፍ ቅዱስ ያሳየናል። እና መጽሐፍ ቅዱስ እንደሚነግረን ጌታችን ኢየሱስ ክርስቶስ የመጣበትን ዘመን ስንመለከት አይሁዳውያኖች የራሳቸው መንግስት ባልነበራቸው ጊዜ፣ አይሁዳውያኖች በሮማውያን ቀኝ ግዛት ስር ሳሉ፣ አይሁዳውያኖች ገና በምድራቸው ላይ ከአይሁድ ነገድ ከዳዊት ነገድ የሚሆን ንጉስ መሲህ ይነሳልናል የሚል ተስፋ እንዲጓጉ በሚያደርጋቸው ሁኔታ ላይ ሳሉ ነው ኢየሱስ የመጣው። ና የአይሁዳውያኖች ጉጉት በዚያን ጊዜ ስትመለከቱት በጣም የሚያስገርም ጉጉት ነው የነበራቸው። እና መጽሐፍ ቅዱስ ስታነቡ አዲስ ኪዳን ላይ ቀናተኛ የሚባል ቃል አንብባችኋል፣ ታስታውሳላችሁ? ቀናተኛ የነበረው ቀናተኛ ማለት ዚለት ማለት ነው። እና ምን ማለት ነው? በቃ ህዝባቸው ላይ የሚደርሰውን ጥቃትና ችግር ለመበቀል የሚያስተባብራቸው ሰው ቢኖር አብሮ ሃይበል ብሎ ለመነሳት የሞዶሃላ የማይሉ ሰዎችን ቅስቀሳ የሚታይበት ጊዜ ነበር እና በመጽሐፍ ቅዱስ እንመለከት በአዲስ ኪዳን ውስጥ እነዚህ ያሉ አይነት ብቻ ሳይሆኑ ደግሞ በጣም እግዚአብሔርን የሚወዱና የሚፈሩ ደግሞ የእስራኤልን መጎብኘት በብዙ ሰዎች እየጓጉ የእግዚአብሔርን ፊት በጸሎት የሚሹበትም ጊዜ ነበር። ስለዚህ heightened awareness ነበራቸው። በቃ somehow የእግዚአብሔር መጎብኘት እንዲመጣላቸው ይጓጉ ነበር። በግብጽ ምድር በነበሩበት ጊዜ ከመከራው ብዛት የተነሳ ወደ እግዚአብሔር እንደጮሁ ባይጮሁም እንኳን በዚያን ዘመን አይሁዳውያኖች የእግዚአብሔር ልጅ ኢየሱስ ክርስቶስን መምጣት ይጠብቁ ነበር። ከማጀት እስከ አደባባይ ድረስ ነበር ይሄ ናፍቆት ያለው። ሳምራዊቲቱ ሴት በጌታ ኢየሱስን ባገኘችው ጊዜ መሲ ሲመጣ ምን ያረጋናል አለች። ይሄን ሁሉ ነገር ይነግራናል ብላለችና የመሲ መምጣት ለሳምራዊቲቱ ሴት እንኳን ተስፋዋ ነበር። ጥያቄን ሁሉ የሚመልስ መሲ ይመጣል ብለው የሚጓጉበት ሁኔታ ነበር። ነገር ግን የጌታ ኢየሱስ አመጣጡ እንዳነበብነው ኢሳይያስ ላይ በጣም የሚያስደንቅ አገላለጽ ነው ኢሳይያስ የሚጠቅሰው። የጌታ ኢየሱስ አመጣጥ አይሁዳውያኖች እንደጠበቁት እንዳልሆነ አመጣጡ የሰማነው ነገር ማናምኗል ለእግዚአብሔርስ ክንድ ስለማን ተገልጧል በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥራ አድጓል መልክና ውበት የለውም ባየነውም ጊዜ እንወደው ዘንድ ደምግባት የለውም የተናቀ ከሰውም የተጠላ የህማም ሰው ደዌንም የሚያውቅ ነው። አያችሁት ሰውን ፊቱ እንደሚሰውርበት የተናቀ ነውኛም አላከበር ነው እና ማራኪ የሆነ ውጫዊ ነገር ታይቶበት ዋው ይሄ መሲህ ሳይሆን አይቀርም በሚባል ሁኔታ ኢየሱስ እንዳልመጣ እንመለከታለን። እና የተወለደበትን ቦታ ብንመለከት በበረት ነው የተወለደው እና ማርያም በሰሜኑ ክፍል በናዝሬት አካባቢ ነበረች እና ዳሃ ቤተሰቦች ናቸው። ዮሴፍ በጣም አናጢ ነበር ኑሯቸው በጣም ዝቅተኛ ነበር። ማርያም ለህዝብ ቆጠራ ሮማውያኖች ባወጡት አዋጅ ስትሄድ በውርንጫ ነበር የተሄደችው እና እነዚህ በእንዲህ ያለ ሁኔታ የተወለደውን ኢየሱስ ክርስቶስን ግን ከሩቅ ምስራቅ ሰዎች መጥተው እስኪሰግዱለት ድረስ የደረሱ ግን ጌታ ነው። ክብር ለእግዚአብሔር ይሁን። እግዚአብሔር ይመስገን። በእንደዚህ ያለ ሁኔታ ኢየሱስ ክርስቶስ መምጣቱ በጣም አፒሊንግ አልነበረም እና ለተወሰኑ ሰዎች ብቻ ግን ፍንጥቅ ያለ ዚህናዛ የሱ ማንነት ግን ሲገለጥ እንመለከታለን። ነገር ግን በአብዛኛው ግን የልጅነቱ ጊዜያቶች ውስጥ በመጽሐፍ ቅዱስ ውስጥ ብዙ አልተገለጠ። ለህዝብ ራሱን ጌታችን የገለጠው መጥምቁ ዮሐንስ ምን ሲያረግ ነው? ለሱ ከሱ ሲጠመቅ በነበረ ጊዜ ነው መንፈስ ቅዱስ በርሱ ላይ ወረደው። ከዛ በኋላ የመጥምቁ ዮሐንስ ሥራ አብቅቶ ጌታ ኢየሱስ ክርስቶስ አገልግሎቱን ሲጀምር እናያለን። እና ጌታ ኢየሱስ ክርስቶስ አመጣጡ አይሁዳውያኖች ይጓጉ በነበረበት ሁኔታ አልመጣም። ይናፍቁ በነበረበት ሁኔታ አልመጣም። እና እነሱም ይፈልጉት ነፃ የሚያወጣቸው ከችግራቸው ቆቅልሻቸውን የሚፈታ አዳኝ ነበር የሚፈልጉት። እና ነገር ግን ጌታ ኢየሱስ ክርስቶስ ግን ሲመለከቱት ጦርን የሚያሰባስብ ፖለቲካል የሆነ እንቅስቃሴ የሚያደርግ አይደለም። ጌታ ኢየሱስ ክርስቶስ አካሄዱም አደራረጉም ሁሉ አልመቻላቸው። እነ ይሁዳ ራሳቸው ተስፋ ቆርጠው ነው አሳልፈው የሰጡት። እና ጌታ ኢየሱስ ክርስቶስን በእንደዚህ ያለ አይነት ሁኔታ መመልከት ለደቀ መዛሙርቱ በጣም ይምታታባቸው ነበር። እየነገራቸው ስለ መከራው እንኳን እያስተማራቸው አይገባቸውም። ለምን? ምን ያህል መሲሁን ለየት ባለ መንገድ ኤክስፔክት ያደረጉ እንደነበር እናያለን። ስልጣን ግራና ቀኝ መቀመጥ እስኪመኙ ድረስ እና አብረውት መሆን በቃ ይሄ ተስፋ በቃ የንጉስነት የአሸናፊነት የመሲህነት ነገር የሚታየው በኃይልና በመንግስት ደረጃ ብቻ ነበረ። ግን መጥምቁ ዮሐንስ ራሱ እንኳን እንግዲህ እግዚአብሔር ያሳያችሁ እንደ መጥምቁ ዮሐንስ ለጌታ ስለ ጌታ ኢየሱስ ክርስቶስ ገብቶት እውነተኛ ትንቢት የተናገረ ሰው የለምና ነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ትንቢት ተናገረ። ነቢያት አንዳንድ ጊዜ የሚናገሩትን ትንቢት ሁሉ ይረዳሉ ማለት አይደለም። የተናገሩት ትንቢት ከእግዚአብሔር ከሆነ ራሳቸው ይመረምሩታል። ውስጡ ምን እንዳለ ምንድን ነው ይሄ ማለት እያሉ ጠያቂዎች ናቸው እግዚአብሔር ያናገራቸውን ነገር እና መጥምቁ ዮሐንስ ራሱ ሲታሰር እንዴ አንተ ነህን ወይስ ሌላ እንጠብቅ ብሎ የኢየሱስ ክርስቶስን ማንነት ራሱ ግራ የገባው ጊዜ ነበረና ትንቢቱን ተናግሯል። ግን ጌታ ኢየሱስ ክርስቶስን ግን ሲመለከተው ምንም ሲያረጋና ማቴዎስ እንደውም ሲጽፍልን የጌታ ኢየሱስ ክርስቶስ መጥምቁ ዮሐንስ መታሰሩን ሲሰማ ምን እንዳደረገ ስንመለከት እንጸልይለትም አላለም። እንዴት ነው? በጣም ኢየሱስ ዮሐንስ አልፎ እንደተሰጠ በሰማ ጊዜ ወደ ገሊላ ፈቀቅ ብሎ ሄደ። ናዝሬትንም ትቶ በዛብሎን በንፍታሌም አገር በባህር አጠገብ ወዳለችው ወደ ቅፍርናሆም መጥቶ ከዛ መስበክ እንደጀመረ እንመለከታለን። እና መጥምቁ ዮሐንስ ምናልባት ደቀ መዛሙርቱ እየመጡ እንዴት ነህ መምህራችን ደህና ነህ ወይ ሲሉት እንዴ ስለ እኔ ምንም አላለም እንዴት ነው እሱ እንዴት ነው እሱ እያለ ሳይል አይቀርም። ኧረ ምንም አላለም ምን አደረገ እንደው ለመሆኑ ሲሰማ። ኧረ እሱ ወደ እንትን ሄደው ወደ ገሊላ ፈቀቅ ብሎ ነው ሄደው ብለው ነው ሲነግሩት እንዴ እሱ ነው እንዴ እንደ ተሳስቼው እንዴ ሌላ ስለ ሌላ ይሁን እንዴ ምናልባት መሲሁ ሌላ ይሁን እንዴ ብሎ ግር ሳይለው እንዳልቀረ እንመለከታለን። ይሄ ችግር ለነሱ ብቻ አይደለም። ኢቭን ጌታ ኢየሱስ ሞቶ ከተነሳ በኋላ ለብዙዎችን ቆቅልሽ የሆነ ነገር ነው እና የጌታ ኢየሱስ ክርስቶስ ነገር ሞቶ ሲነሳ ለደቀ መዛሙርቱ ለራሳቸው እንኳን ግር የሚላቸው ነገር ነበረ። ዮሐንስ ሐዋርያ ሥራ ላይ ስንመለከት ሉቃስ በጻፈው ነገር ላይ የመጀመሪያ ጌታ ሊያርግ አካባቢ ደጋግሞ እንኳን ታይቷቸው ያለ ኢየሱስ ክርስቶስ የሚጠይቁት ጥያቄ ከመጀመሪያ ጀምሮ የነበራቸውን ነገር ነው የሚያሳየው። ምዕራፍ 1 ላይ ብትመለከቱ እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግስትን ትመልሳለህን ብለው ጠየቁት። እሹ ምንድነው ለነሱ አሁንም የመንግስት ነገር ነው ጥያቄው። መቼ ነው መንግስት ትመልሳለህ ለእስራኤል የሚመለስላት መቼ ነው? በዚህ ወራት ነው የሚመለሰው አሉት። እና ኢየሱስ ክርስቶስ አብ በገዛ ራሱ ስልጣን ያደረገውን ወራትን ዘመናትን ታውቁ ዘንድ አልተሰጣችሁም፣ ወንጌልን ለፍጥረት ሁሉ ስበኩ አላቸው። ልባቸውን በወንጌል ላይ እንዲይዙ አልገባቸውም። ሊያደርግ የፈለገው ነገር ሁሉ አልተረዱትም። አይገርምም? በኤማውስ መንገድ ላይ ያሉት እነዚህን ሁሉ ሰመራይዝ አድርገው ጥሩ ሁኔታ ያሳዩናል። ጌታ ኢየሱስን በመንገድ ላይ የሄዱ ጌት ሲያገኙት አንድ ጊዜ ይህንን ሳስተምር የኢየሱስን ለኢየሱስ ሲያወሩ የሚል ርዕስ ሰጠሁት። የኢየሱስን ለኢየሱስ ሲያወሩ እናያለን። እና አብሯቸው እየሄደ አይናቸው ተይዞ ነበረ አላወቁትምና እየጠወለጉ ሲሄዱ ያወራሉ። እና ሲያወሩ ምንድን ይሄ እያወራችሁ የምትሄዱት ብሎ ጌታ ኢየሱስ ክርስቶስ ይጠይቃቸዋል። ምዕራፍ 24 ላይ ስንመለከት ቁጥራት እነሆም ከእነርሱ ሁለቱ በዚያ ቀን ከኢየሩሳሌም 60 ምዕራፍ ያህል ወደሚርቅ ኤማውስ ወደሚባል መንገድ ሄዱ። ስለዚህም ነገር ስለሆነው ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ሲነጋገሩና ሲመራመሩም ኢየሱስ ራሱ ቀርቦ ከእነርሱ ጋር ይሄድ ነበር። ነገር ግን እንዳያውቁት አይናቸው ተይዞ ነበረ። እርሱም እየተወለጋችሁ ስትሄዱ እርስ በርሳችሁ የምትነጋገሯቸው እነዚህ ነገሮች ምንድን ናቸው አላቸው። ቀሌዮጳ የሚባለውም አንዱ መልሶ አንተ በኢየሩሳሌም እንግዲህ አሁን ለብቻ ትኖራለህን? በእነዚህ ቀኖች በዚያ የሆነውን ነገር አታውቅምን አለው። እርሱም ይህ ምንድን ነው አላቸው። እነርሱም እንዲህ አሉት፣ በእግዚአብሔርና በሕዝቡ ሁሉ ፊት በስራና በቃል ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ። ከዛ በኋላ ልብ በሉ የሚሉትን እርሱንም የካህናት አለቆች መኳንንቶች ለሞት ፍርድ እንዴት አሳልፈው እንደሰጡት እንደሰቀሉት ነው አሉት። ከዛ በኋላ ምን ይላሉ? እኛ ግን እስራኤልን ምን እንዲያረግ እንዲቤዥ ያለው እርሱ እንደሆነ ተስፋ አድርገን ነበረ። ደግሞ ከዚህ ሁሉ ጋር ይህ ከሆነ ዛሬ ሶስተኛ ቀን ነው። ይታያችሁ፣ እነዚህ ሰዎች የጌታን ሞቶ መነሳት ሰምተዋል። እና ዝቅ ብሎ ስትመለከቱ እንደሚቀጥለው ቁጥር ላይ ይህንን ታያላችሁ። እና ጌታ ኢየሱስ ክርስቶስ ግን ከብሉይ መጽሐፍት አውጥቶ ይህን ነገር አስቀድሞ ነግሯቸው እንደነበረ እና ከመጽሐፍት እያወጣ እንደተረጎመላቸው ከሙሴ ሁሉ ከነቢያት ጀምሮ በመጽሐፍት ስለ እሱ የተጻፈውን ሁሉ ሁሉ የተረጎመላቸው ያስረዳቸው ነበር። በዚያን ጊዜ ልባቸው ይቃጠላል እና እንደውም በቃ ውስጣቸው የተነቃቃ ነው ያለው። መንፈስ ቅዱስ ያነቃቃቸው ነው ያለው። ግን አላወቁትም አሁንም። እና ቤት ከኛ ጋር አገባሩቅ መሄድ መስሏቸው አስገቡት እና ማድ ላይ ቁጭ ብለው እንደዚህ ያመሰገነ ሳለ አይናቸው ተከፈተ። እሱ መሆኑን አዩት። ወዲያው ተሰወረባቸው። ለደቀ መዛሙርቱ ያንን ሁሉ ጊዜ አብሯቸው የኖረ የመጣበት አላማና ምክንያት አይገባቸውም ነበር። እና ሞቶ ተነስቶም ይያለ ማሐዋርያ 10 እንዳየ ነው አይገባቸውም ነበር። ነገር ግን የጌታ ኢየሱስ ክርስቶስ መከራው በጣም ዲቴልድ በሆነ መንገድ በብሉይ ኪዳን ተጽፏል። እንደገናም ደግሞ ራሱን በብዙ ጊዜ ተናግሯል። እግዚአብሔር የተመሰገነ ይሁን። ጴጥሮስ ጌታ ኢየሱስ ክርስቶስን አይበልብህ ብሎ ስኪለው ድረስ እና አልፎ እንደሚሰጥ መከራ እንደሚቀበል ጌታ ኢየሱስ ክርስቶስ ኢቭን እግራቸውን ያጠበም ከናንተ አሳልፎ የሚሰጠኝ አለ እና ለጥቂት ጊዜ ታዝናላችሁ ነገር ግን ከዛ በኋላ ደግሞ ደስ ይላችኋል ሁሉ እንዴት እንዳላቸው ወደ አባቴ ሄዳለሁ ብሎ ምዕራፍ 14 ዮሐንስ ወንጌል ላይ ሁሉ እንደነገራቸው ይሄ ሁሉ የተናገራቸው ፕሮሰስ አያረጉት። የሰው አይምሮ እንዴት በሆነ መንገድ መንፈሳዊ ነገር እንደሚረዳ በጣም የሚያስደንቅ ነገር ነው። ስለዚህ እግዚአብሔር በእውነት ይህንን ምስጢር ለኛም ይገለጠልን። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ ሞቶ ከተነሳ በኋላ ደቀ መዛሙርቱ ዝንጉ እንዳይሆኑ የሚናገሩት ነገር ስለሱ የሚናገሩት ነገር ወንጌል ማለት ስለ ጌታ ስለ ኢየሱስ ክርስቶስ ሞትና ትንሳኤ መናገር ነው። ሌላ ምንም ነገር ማለት አይደለም። ወንጌል ማለት ስለ ጌታ ኢየሱስ ክርስቶስ ሞትና ትንሳኤ መናገር ነው። ብዙ ጊዜ ድሮ ልጆች ያለን ትዝ ይለኛል ወንጌል the gospel is not a good news የሚባል አባባል is not a good advice but it is a good news ይባላል። the good news is ኢየሱስ ሞቷል ተነስተዋል ነው። እግዚአብሔር የተመሰገነ ይሁን። እና እነዚህ ደቀ መዛሙርት የጌታ ኢየሱስ ክርስቶስን መነሳቱን እርግጠኛ እንዲሆኑ እግዚአብሔር ይፈልግ ነበር። ለምን የጌታ ትንሳኤን እርግጠኛ ያልሆነ እምነት በጌታ ትንሳኤ ላይ ያልቆመ ሃይማኖት የክርስትና እምነት ሊሆን አይችልም። ጴጥሮስ ይሁዳን ለመተካት የተናገረውን ክፍል እንመልከት። ለምሳሌ ሐዋርያቶቹ ሲመረጡ ለምን እንደተመረጡ ለምን ለመምረጥም ምክንያት መጣስ ያወጡ እንደ ክራይቴሪያ ያደረጉት ነገር ብናይ በጣም ጥሩ ይሆናል። እና የጌታ የበጉ ሐዋርያት የሚባሉት 12ቱ ዩኒክ ናቸው። ከሌሎቹ ሐዋርያቶች የተለዩ ናቸው። እና እነዚህ የበጉ ሐዋርያቶች የሚባሉት 12ቱ 13 አይሆኑም፣ 12 ናቸው። እና ይሁዳ ከወጣ በኋላ አጣ ሲጣጣሉ የምን የመመዘኛ የሐዋርያነት መመዘኛቸው ምን እንደሆነ ሲናገር እንመለከታለን። እና ቁጥር 21 እና 22 ምዕራፍ 1 ላይ ስለዚህም ከዮሐንስ ጥምቀት ጀምሮ ከኛ ዘንድ እስካረገበት ቀን ድረስ ጌታ ኢየሱስ በእኛ መካከል በገባበትና በወጣበት ዘመን ሁሉ ከኛ ጋር አብረው ከነበሩት ሰዎች ከነዚህ አንዱ ከኛ ጋር ምን ይላል የትንሳኤው ምስክር ይሆን ዘንድ ይገባል። እግዚአብሔር የተመሰገነ ይሁን። ስለዚህ ሐዋርያቶቹ ትልቁ ስራቸው የምን ምስክሮች ናቸው? ክብር ለእግዚአብሔር ይሁን። ሌላ ምንም ነገር የለም። ይሄ ነው ኢየሱስ ተነስተዋል ነው በቃ። እግዚአብሔር የተመሰገነ ይሁን። ሌላው ነገር ሁሉ የዚህ የተነሳው የኢየሱስ ክርስቶስ የክብሩ ወንጌል አጃቢ የሆኑ ነገሮች ናቸው። እና የጌታ ኢየሱስን ትንሳኤ ጌታ ኢየሱስ ክርስቶስ ለተለያዩ ደቀ መዛሙርቶች በተለያዩ ጊዜያቶች አድርጓል። ለማርያም መግደላዊት በዮሐንስ ወንጌል ምዕራፍ 20 ከቁጥር 10 እስከ 18 ላይ ስንመለከት እናያለን። ማርቆስ 16 ከ9 እስከ 11 ላይ እናያለን። ወደ መቃብሩ ለሄዱት ሴቶች በርካታ ቦታ ላይ ማቴዎስ 28 ላይ ከ1 እስከ 10 ማርቆስ ምዕራፍ 16 ከ1 እስከ 8 ላይ እንደዚሁም በሉቃስ ወንጌል ላይ በሶስቱ ወንጌሎች እናያለን። ለጴጥሮስ በሉቃስ ወንጌል ምዕራፍ 24 ቁጥር 34 ላይ እና እንዲሁም በአንደኛ ቆሮንቶስ 15:5 ላይ ጳውሎስ ራሱ ለጴጥሮስም ታይቷል ብሎ ጳውሎስ ራሱ ጽፏል። እና እነዚህ የጌታ የኢየሱስ ክርስቶስ የትንሳኤው ነገር ቀደም እንደተመለከት ነው በኤማውስ መንገድ ላይ ለነበሩት ደቀ መዛሙርት በማርቆስ ላይ ተጠቅሷል፣ በሉቃስ ላይ ተጠቅሷል፣ በሰገነት ቤት ለነበሩት 11 ደቀ መዛሙርት ይሁዳ ሲጎድል ማርቆስ 16 14 ላይ ሉቃስ 24 36 ላይ ያው የማውስ መንገደኞች ዮሐንስ 20 16 ላይ እና እነዚህን ተመልክተናል። በሌሎች ጊዜያቶች በተለያየ ጊዜ ጌታ ኢየሱስ ክርስቶስ ታይቷል። ዮሐንስ ወንጌል 20 26 ላይ እስኪን መልከተው እሱን ጌታ ኢየሱስ ክርስቶስ ሞቶ መነሳቱን ያውቁ ነበር 20 26 ላይ። ክብር ለእግዚአብሔር ይሁን። ከስምንት ቀን በኋላም ይላል ከስምንት ቀን በኋላም ደቀ መዛሙርቱ ደግመው በውስጥ ነበሩ፣ ቶማስም ከነርሱ ጋር ነበር። ደጆችም ተዘግተው ሳሉ ኢየሱስ መጣ፣ በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው። አያችሁት? ከዚያ በኋላ ቶማስን ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመንክ እንጂ ያላመንክ አትሁን አለው። ቶማስም ጌታዬ አምላኬ ሆይ አምላኬ ብሎ መለሰለት። ይህን ክፍል በቃ ሰሞኑን ለዚህ ትምህርት ስዘጋጅ በጣም ይደንቃቸዋል። በቃ ውብ የሆነ ንግግር ነው ሲናገር የምንመለከተው። በግሪክኛ ምን ይለዋል መሰላቸው? ሆ ክሪዮስ ሙ ካይ ሆ ቴዎስ ሙ፣ የኔ ጌታ የኔ አምላክ ነው ያለው። የኔ ጌታ የኔ አምላክ ስትመለከቱት ኢንፋሲስ አለው። ሁለት ጊዜ ነው የኔ ብሎ የሚለው። እና ጌታ የሚል ብቻ አይደለም የተጠቀመው፣ አምላኬም ብሏል። ኩሪዮስ ማለት ጌታዬ፣ የኔ ጌታ። እና ቴዎስ ማለት እግዚአብሔር ማለት የኔ አምላክ። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስን በዛ ቦታ ላይ እንኳን እጁን ሊያገባ የናዝሬቱ ኢየሱስ ክርስቶስ የጌቶቹን ጌታ በዛ ቦታ ላይ እንዳየና ያለን እግዚአብሔር ይመስገን። በዛ ቦታ ደቀ መዛሙርቶቹ ሁሉ አይተዋል። ያመንክ እንጂ ያላመንክ አትሁን። ጌታ ኢየሱስ ሞቶ መነሳቱ በጣም 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 ኢምፖርታንት ነገር ነው። ምንጊዜም በእንደዚህ ነገር ላይ በድርድር ከሰው ጋር ከማንም ጋር ማንቀርብበት የሃይማኖት ጉዳይ እንደሆነ መርሳት የለባቸውም። ጆቫ ዊትነስ የሆኑ እነዚህን አያምኑም። እና የጌታ ኢየሱስን መነሳት እንደ ምትሃት የሚቆጥሩ ሰዎች አሉ። የአካል ትንሣኤ አልተነሳም ይሉ አሉ። በኢትዮጵያ ኦርቶዶክስ ቤተ ክርስቲያን ያሉ ትምህርታቸው ጥራት የሌለው የጌታ ኢየሱስ ክርስቶስን መነሳት በአምላክነት ብቻ ያስባሉ። የአካል ትንሣኤ መነሳቱን ደብዛውን ያጠፉታል። ኢየሱስ የአካል ትንሣኤ ተነስቷል። ይሄ አማላጅነቱን ሊቀ ካህንነቱን የሚነካ የእኛን የወደፊት መነሳትና የትንሣኤ ተስፋችንን የሚነካ እውነት እንደሆነ እናያለን። የጌታ መነሳት ምን እንደሚያሳይ ጥቂት ነገሮችን አብረን እንመልከት። ጌታ ኢየሱስ ክርስቶስ ከሞት መነሳቱ ያመጣቸውን ሁኔታዎች እንመልከት። ኤፌሶን ምዕራፍ 1 ላይ ከ19 እስከ 20 ላይ እንመልከት። የጌታ ትንሣኤን ስንመለከት በምን ጥቅም እንዳመጣ ክብር ለእግዚአብሔር ይሁን። ትንሣኤን የሚያምን ክርስቲያን እንዴት ሊጸልይ እንዴት አቅም እንዴት እምነት እንደሚኖረው እግዚአብሔር ማስተዋል ይስጣችሁ። ክብር ለእግዚአብሔር ይሁን። ምን ይላል ቁጥር 19 እና 20? ክርስቶስንም ከሙታን ሲያስነሳው፣ ሃሌሉያ፣ ከአለቅነትና ከስልጣንም ከኃይልም ከጌትነትም ሁሉ በላይና በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ምን ስም ሁሉ በላይ በሰማያዊ ስፍራ በቀኙ ሲያስቀምጠው በክርስቶስ ባደረገው ሥራ የብርታቱ ጉልበት ይታያል። እግዚአብሔር የብርታቱን ጉልበት የገለጠው በምንድን ነው? በኢየሱስ ምን መሆን ነው? መነሳት ነው። የእግዚአብሔር የብርታቱ ጉልበት የተገለጠው። ክብር ለእግዚአብሔር ይሁን። የብርታቱ ጉልበት። ስለዚህ ይሄ ሞቶ ተነሳ ብለን የምናምነው ጌታ የጌቶች ጌታ ነው ብለን ስንል ይሄ ትንሣኤው ከአለቅነት ከስልጣን ከኃይል ከጌትነት ሁሉ በላይ የሆነ ከስም ሁሉ በላይ የሆነ በዚህ ዓለም ብቻ ሳይሆን ሊመጣ ባለው ዓለም ከሚጠራው ስም ሁሉ በላይ የሆነ ስም ያለው ጌታ ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። የምታምኑት ጌታ ከሞት የተነሳ ማን መሆኑን ብታቁ የእሱን ስም ስትጠሩ ሪስፖንድ ማረግ በመርገድገድ የማይበረከክለት የለም። ክብር ለእግዚአብሔር ይሁን። ኢየሱስ ጌታ ነው ብለን ስናምን ትንሳኤው ነው። ትንሳኤው ላይ ተመሰረተ ጌትነት ነው የምንናገረው። ክብር ለእግዚአብሔር ይሁን። ስለዚህ በሕይወታችሁ ይሄ ትልቅ መሰረት ነው። ተመልከቱት ዝቅ ብሎን ምን እንደሚል። በክርስቶስ ባደረገው ሥራ የብርታቱ እግዚአብሔር የቱን ያህል ታላቅ ነገር እንዳደረገ በዚህ በዩኒቨርስ ውስጥ ከዚህ የሚበልጥ እግዚአብሔር ኃይሉን የሚገልጥበት ነገር የለም። ወገኖቼ የጌታ ኢየሱስ ክርስቶስ ትንሳኤ የእግዚአብሔርን የብርታት ጉልበት የሚለካ ነው። ምን አይነት ኃይልና ግርማ፣ ምን አይነት ታላቅነት ኢየሱስ ተነስቶ ከሞት ሲነሳ እንደለበሰ እግዚአብሔርን ይገልጣለን። ክብር ለእግዚአብሔር ይሁን። ከዛ ምን እንደሚል ታውቃላችሁ? ሁሉን ከእግሩ በታች ምን አረጋለት? ክብር ለእግዚአብሔር ይሁን። ከሁሉ በላይ ራስ እንዲሆን ለማን ሰጠው? እርሷም ምን ሆነች? አካሉና ሁሉን በሁሉ የሚሞላ የእርሱ ምን ነች? ሙላቱ ናት። ውድ የጌታ ልጆች እስኪ ልብ ብላችሁ ተመልከቱ። የቤተ ክርስቲያን ራስ ማን ነው? ምን ማለት ነው ይሄ ማለት? እኔ ዱሮ ልጅ እያለሁ እውነቴን ነው የምነግራችሁ፣ በደርግ ዘመን አብዮተኞች እግዚአብሔርን በሚክዱበት ጊዜ፣ በጣም በሚያስፈራሩበት ጊዜ፣ በጣም በሚያስጨንቁበት ጊዜ እነዚህን ነገሮች ስመለከት ኢየሱስ የጌቶች ጌታ መሆኑን ሳይ እኔ በእውነት ነው የምነግራችሁ እዚህ እግዚአብሔር አምላኬን ስም በምጠራበት ቦታ ኤግዛጀሬት አድርጌ በፍጹም በውሸት ልነግራችሁ አልችልም። ካድሬ የሚባል ነገር በህይወቴ እኔ ፈርቼ አላቅም። ጠመንጃ ታጥቀው የሚያስፈራሩን ሰዎች እንደ ህፃን ልጅ አየኋቸው ጊዜ አለ። ኢየሱስ ማን መሆኑን ብታውቁ ወገኖቼ፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። አንድ ጊዜ አንዲት ልጅ በአንድ መርከብ ላይ ትልቅ አደጋ መርከቡ ላይ ደርሶ ሰው ሁሉ ከመርከቡ ላይ ላይፍ ሴቪንግ በሚሆኑ ቦት ራሳችሁን አድኑ እየተባለ ሰው ሁሉ ከመርከቡ ይሸሻል። እና አንዷ ልጅ ግልብጥ ብላ ተኝታለች። እና አንድ ሰው የረሳው ቃን ብንችን ቀይዤ ነው እንደው በህይወቴ ብተርፍ ከስድጭ ቃ ጋር ነው መትረፍ ያለብኝ ብሎ ያንን ለመያዝ መጣ አለ። እና ልጅቱን ተኝታ አገኛት። እና አንቺ ምንድን ነው ተነሽ እንጂ ሰው ሁሉ እየሸሸ ነው ሲላት፣ ካፒቴኑ ማን ነው አለችው። ከሌ ነው የኔ አባት ነው እሱ ሂኖስ ዌር አያም አለች። ወገኖቼ የሰማይና የምድር ጌታ ማን ነው? ኢየሱስ ሞቶ ተነስቷል ማለት የምታከብሩት ፋሲካ የሚባል በዓል አይደለም የሰጠን። ኢየሱስ የጌቶች ጌታ፣ የነገስታት ንጉስ፣ ከአለቅነት ከስልጣን ከጌትነት ከኃይል ሁሉ በላይ የሆነ ምን ያለው። ክብር ለእግዚአብሔር ይሁን፣ ክብር ለእግዚአብሔር ይሁን። ስትንበረከኩ በዚህ ስም እንደምትንበረከኩ ታውቃላችሁ። ጉዳያችሁን አጣሞ ያዘ። በሥራ ቦታችሁ ይሁን፣ በትዳራችሁ ይሁን፣ በኑሯችሁ ይሁን፣ በተለያየ መንገድ የተለያየ ነገር በዚህ ጌታ ስም የምትለምኑት ልመና ሁሉ ታሪክ ይቀየራል። ኢየሱስ ጌታ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የእግዚአብሔር ምኑ ይታያል ይላል? የብርታቱ ጉልበት ይታያል። እግዚአብሔር ታላቅ መሆኑ ይታያል። የጌታን ስም የሚጠራ ሁሉ ይድናል በል ውስጤ። ክብር ለእግዚአብሔር ይሁን። ወለጋ ውስጥ አንድ የዳነ ክርስቲያን ነበረ እና ጌታ እንደተቀበለ አዲስ ክርስቲያን ነውና ሰርግ ቤት ተጠርቶ ጠላ ቀረበለት እና እንዳይጠጣ ጌታን ያሳዝናል እና እንዳይተው ህዝቡን ፈርቷል። በእግዚአብሔር ፍርሃትና በይሉኝታ መካከል በጭንቅ ዶግ ይሉታል፣ ጠጣ ይሉታል። ቶሌ እያለ እምቢ አይልም እንትን ይላል። በጣም ጨነቀው። ቢጠጣ ጌታን እንደሚያሳዝን ገብቶታል። በጣም ከመጨረቁ የተነሳ ኢየሱስ ብሎ ጮኸ። አጋንንት ያላት ሴት ዘር ብሎ አስጮኋት። አጋንንቱ ሮጦ ሄዶ አጋንንቱን ያዘና መቃን ከኝ አለው። ስም ማን ነው እያለ አጋንንቱ ጋር ግብ ግብ። የጌታን ስም የሚጠራ ሁሉ ምን ያደርጋል? ትጠራላችሁ የጌታን ስም? እግዚአብሔር የተመሰገነ ይሁን። ሪሊ አምናችሁ ትጠራላችሁ? ከሞት የተነሳው ማን እንደሆነ እስቲ አስተውሉት። እግዚአብሔር የብርታቱን ጉልበት ሁሉ የገለጠበት በብርቱ ኃይልና ስልጣን የተሞላ ጌታ፣ እሱ ሲጠራ ጉልበት ሁሉ ይንበረከካል። ምላስ ሁሉ ጌታ ነው ይላል። እግዚአብሔር የተመሰገነው። እብድ እንኳን ይመለሳል። እኔ ብዙ ታሪክ አይቻለሁ ወገኖቼ። እብድ እንግዲህ አይምሮን የሳተ ነው፣ ምን ወንጌል ይገባዋል አይደለም? በእብድ ውስጥ እንኳን ያለን መንፈስ ይቆጣጠራል። ኢየሱስ ክርስቶስ የስሙ ኃይል ታላቅ ነው። እግዚአብሔር የተመሰገነ ይሁን። ስለዚህ የእግዚአብሔር የብርታቱ ጉልበት የሚታየው በእኛ ልምምድ አይደለም። ብዙ ክርስቲያኖች ወደ ራሳቸው ያሉ የእግዚአብሔርን ነገር እኛን በማየት ልምምዳችንን በማየት ሁኔታችንን በማየት ነው ምናየው። አይደለም። ኢየሱስን እያያችሁ ነው ሩጡ የተባል ነው፣ እመኑ የተባል ነው። ኢየሱስ አይኖቻችን ከኛ ላይ ነው የምናነሳው። ሰይጣን ወደ ራሳችሁ ስታዩ ሁልጊዜ በምንም ሰክሰስፉል አትሆኑም። አይ በቃ በሰይጣን ፊት ሞገስ እንድታገኝ በቃ እግዚአብሔር የሆነ ነገር ጨምርላለሁ የሚላችሁ እንዳይመስላችሁ። ልጄ እኔ ነው የሚለን። እግዚአብሔር የተመሰገነ ይሁን። በእግዚአብሔር ልጅ ላይ ባለን እምነት ነው ዓለምን የምናሸንፈው፣ ሰይጣንን የምናሸንፈው በዛ ነው። ሰይጣን ወደ ራሳችን ያሳየን። አሁን አንተ ብሎ አንቺ ብሎ እንደዚህ ብሎ ይለናል። ያመንኩትን አውቃለሁ ነው ማለት ያለብን። የእግዚአብሔር ልጅ ነው እምነታችን፣ የእምነታችን ማረፊያ ጌታ ነው፣ ራሳችንን አይደለም የምንመለከተው። ስለዚህ የእግዚአብሔር የብርታቱ ጉልበት የታየበት ኢየሱስ ክርስቶስ መመኪያችን ነው። እግዚአብሔር የተመሰገነ ይሁን። ክብር ለእግዚአብሔር ይሁን። እግዚአብሔር የብርታቱ ጉልበት የታየበት ልጅ ብቻ አይደለም ኢየሱስ ክርስቶስ። በመጽሐፍ ቅዱሳችን ላይ ስንመለከት በርካታ ነገሮችን ስለ ጌታ ስለ ኢየሱስ ክርስቶስ የምናያቸው ነገሮች አሉ። ከሞት በመነሳቱ የተገኙ ነገሮችን ስናይ፣ ክብር ለእግዚአብሔር ይሁን። የእግዚአብሔር ስም የተባረከ ይሁን። ምዕራፍ 2 ቁጥር 24 ላይ ሐዋርያት ሥራ ላይ ጴጥሮስ የመጀመሪያውን ስብከት ሲሰብክ የተናገረው ቃል እግዚአብሔር ግን የሞትን ጣር አጥፍቶ አስነሳው፣ ሞት ይይዘው ዘንድ ምን አላረገም። ክብር ለእግዚአብሔር ይሁን። ሞት የሚባለውን ነገር ዲስትሮይ ያረገ ኃይል ነው። ሞት ይይዘው ዘንድ አልቻለም። ክብር ለእግዚአብሔር ይሁን። ሞትን ምስቅልቅሉን አውጥቶ የተነሳ ጌታ ነው። ክብር ለእግዚአብሔር ይሁን። ሞት ይዘው ዘንድ አልቻለም። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ዮሐንስን በፍጥሞ ደሴት ባገኘው ጊዜ ባየው ጊዜ እንደ ሞተ ሰው ሆኜ ከእግሩ ስር ወደቅኩ አለ። ፈራ። ሲያይ የሞትና የሲኦል ምን አለኝ አለው? መክፈቻ አለኝ። ክብር ለእግዚአብሔር ይሁን። ጌታ ኢየሱስ ክርስቶስ ሞት ሊይዘው የማይችል ጌታ ነው። የእግዚአብሔር ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱስ ብዙ ነገሮች የሚነግረን ነገሮች በጥሞና ማየት አለብን። የጌታ ኢየሱስ የትንሣኤው ሞቶ የመነሳቱ ውጤት ምን እንደሆነ ስንመለከት እነዚህን ሁሉ ነገሮች ልናሳላቸው ይገባል። የእግዚአብሔር ስም የተባረከ ይሁን። እግዚአብሔርም ጌታንም አስነሳ እኛንም በኃይሉ ያስነሳናል ይላል። ስለዚህ ለአማኞች የጌታ ትንሣኤ ምንድን ነው ማለት ነው? የኛ መነሳት ተስፋ እንደሆነ እናያለን። የጌታ ኢየሱስ ክርስቶስ መነሳት ለኛ ምናችን ነው? ተስፋችን ነው። እግዚአብሔር ጌታንም አስነሳ እኛንም በኃይሉ ምን ያረጋናል? ኢየሱስን ያስነሳበት ኃይል ለማን ዋስትና ነው ይለናል? ለኛ ዋስትናችን ነው ይለናል። እግዚአብሔር የተመሰገነ ይሁን። የጌታ ኢየሱስ ክርስቶስ ትንሣኤ በሮሜ ምዕራፍ 1 ቁጥር 4 ላይ እንደምናየው የእግዚአብሔር ልጅነቱ የተገለጠበት ነው። የእግዚአብሔር ልጅነቱ የእግዚአብሔር ልጅ ሆኖ በቅድስና መንፈስ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ይላል። የእግዚአብሔር ልጅነቱ የታየበት ነው። እግዚአብሔር የተመሰገነ ይሁን እና የሐዋርያት ሥራ 13:33ን ጨምራችሁ ማየት ትችላላችሁ። በዛ ላይ የኢየሱስ ክርስቶስ ጌትነቱ የታየበት ነው። እግዚአብሔር የተመሰገነ ይሁን። ቀድም ኤፌሶን ላይ ያየነው ተጨማሪ ጥቅስ ለዚህ ይሆናል እና ጌታ ሆኖ መነሳቱን በዛ ላይ እንመለከታለን። ክብር ለእግዚአብሔር ይሁን እና 30:31 የሐዋርያት ሥራ ላይ ስንመለከት ይህንን እንመለከታለን። የሐዋርያት ሥራ ምዕራፍ 5:30-31 ላይ እግዚአብሔር ለእስራኤል ንስሐን የኃጢአትን ስርየት ይሰጥ ዘንድ ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። አማኞች ይህንን በጣም አድርገን በቃ በክብር ልናየው የሚገባ ጥቅስ ነው። ንስሐን በል ውስጤ፣ የኃጢአትን ስርየት በል ውስጤ፣ ምን እንዲያረግ ይሰጥ ዘንድ እነዚህን ነገሮችን የሚሰጠን እሱ ነው። ንሳ እንድንገባ የሚያደርገን እሱ ነው። ስሬት እንድናገኝ የሚያደርገን እሱ ነው። እግዚአብሔር የተመሰገነ ይሁን። እና ራስም መድኃኒትም አድርጎ በቀኙ ከፍ ከፍ አደረገው። በእግዚአብሔር ቀኝ ያለው መድኃኒቴ ነው በሉ። እግዚአብሔር የተመሰገነ ይሁን። ዳኛዬ ፈራጄ አይደለም፣ በእግዚአብሔር ቀኝ ያለው መድኃኒቴ ነው። አያችሁት? በእግዚአብሔር ቀኝ ያለውን ፈራጅ አድርገው ሲሰብኩ ሰምታችኋል፣ ሲያስፈራሩ። በእግዚአብሔር ቀኝ ያለው መድኃኒቴ ነው። የቤተ ክርስቲያን ራስ የሆነው ኢየሱስ ክርስቶስ መድኃኒቴ ነው፣ ከፍ ከፍ አደረገው ይላል። እግዚአብሔር የተመሰገነ ይሁን። ስለዚህ ኢየሱስ ክርስቶስ ከሞት መነሳቱ ንስሐንም የሚያሰጠን በዚህ ቦታ ላይ እንደምንመለከተው ምንን የሚያሰጠን? የኃጢአትንም ስርየት የሚያሰጠን መድኃኒት ሆኖ ነው የተነሳው። እግዚአብሔር የተመሰገነው። የእግዚአብሔር የብርታቱ ጉልበት ይታይበታል። የእግዚአብሔር ልጅነቱ ይታያል። ጌትነቱ ይታያል። ደግሞም ከሞት በመነሳቱ ለእኔና ለእናንተ ዋስትና ነው። ጳውሎስ አንደኛ ቆሮንቶስ 6 ላይ እንደነገረን በዚህ ቦታ ላይ ደግሞ እንደምንመለከተው ንስሐንም የኃጢአት ስርየትንም የሚሰጥ ሆኖ ነው የተነሳው። ክብር ለእግዚአብሔር ይሁን። ከሞት ከተነሳ በኋላ አዳኝነቱን እስከ መስቀል ብቻ አድርጎ መመልከት ትልቅ ስተት ነው። ከሞት የተነሳው ጌታ ንስሐንም የኃጢአት ስርየትን የሚሰጠኝ መድኃኒት ነው። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ስለዚህ የጌታ ኢየሱስ መነሳት ለእኔና ለእናንተ ትልቅ ነገር አለው። ትልቅ ነገር አለው። የወደፊት ተስፋችን ነው ይሄ። እኔና እናንተ ከሞት መነሳት ለመነሳት የክርስትናን ሕይወት በድል ሕይወት ለመኖር ሚስጥሩ ከጌታ ከኢየሱስ ክርስቶስ ትንሣኤ ጋር የተያያዘ ነገር እንደሆነ፣ ሕይወታችን ከትንሣኤው ጋር እንደሚያያዝ በጣም ማመን አለብን። ሮሜ 6:5 እንመልከት። ይህ በሬዲዮ ያስተማርኩት ትምህርት በጣም ይህንን ብዙ በብዙ ያሳያችኋል እና ሮሜ 6:5 ላይ ሐዋርያ ጳውሎስ ሲናገር ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር ምናረጋለን? እንተባበራለን። መተባበር የሚለውን ቃል ጥቂት ላሳያችሁ ውድ ወገኖቼ። እና እስራኤላውያኖች ይላል ጳውሎስ በደመናና በባህር ተጠመቁ፣ ከሙሴ ጋር ተባበሩ ይላል። እና መተባበር ማለት ልክ እኛ አሁን አሜሪካውያን ሲሆኑ ሰዎች ሲቲዝን ስንሆን ዊ ፕሌጅ አወር አሊጀንስ አይደለም ዊዝ ዩናይትድ ስቴትስ የአሜሪካን ሀገር መንግስት ጋር ያበርን የተያዝን እንደሆንን እኛ ለአሜሪካን ሀገር ነጻነት አንድነት አዝ እንደ ዜጋ ራሳችንን እንሰጣለን ብለን ነው ኮሚትመንት የገባ ነው። አንዳንድ ሰው ለፓስፖርት ብቻ ሊሆን ይችላል ይህን ያለው፣ ግን ይሄ ሲሪየስ የሆነ ሴክሬድ ኮሚትመንት ነው። ኢትስ ሪሊ ቨሪ ሲሪየስ ኮሚትመንት። እና አሜሪካን ሀገር ያው መቼም አይሆንም። ኢትዮጵያ አሜሪካንን ልውረር ብላ ብትል እኛ ፕሌጅ አሊጀንስ ያደረግን ማን እንወጋለን ማለት ነው? ኢትዮጵያ እንወጋለን ማለት ነው። ሀገሬን ሊወጉ ነው ብለን እንወጋለን ማለት ነው። ማለት ሊሆን አይችልም፣ ግን ምሳሌ ነው የምነግራችሁ። እና ምን ያህል ኮሚትመንት እንዳለው ማየት አለብን። ስለዚህ መተባበር ማለት ምን ማለት ነው? ጌታ ኢየሱስ ክርስቶስ የሞተው ሞትና የተነሳው ትንሣኤ የሚያያዙ ናቸው። እዚህ ላይ ልብ ብላችሁ ብትመለከቱት ትንሣኤው ጋር አንድ አማኝ የሚተባበረው ከምኑ ጋር መጀመሪያ ከተባበረ ነው? ከሞቱ ጋር ከተባበረ ነው። ከሞቱ ጋር ካልተባበረ ከትንሣኤው ጋር መተባበር አይችልም። ለምን? ሞቱ ትንሣኤውን ለማግኘት ምክንያት የሆነ ሞት ነው። ዩኒክ ሞት ነው። እሱ እንደሞተ ማንም ሰው ሊሞት አይችልም። ጳውሎስ በሞቱ እንድመስለው እመኛለሁ ነው ያለው። ስለዚህ ማንም ሰው እንደ ኢየሱስ እንደ ሞተ ሊሞት አይችልም። ለምን? ነውር የሌለው ነው ጌታ። ክብር ለእግዚአብሔር ይሁን። ነውር የሌለው ነው እና ሞት ሊይዘው ምክንያት የለም። ሰይጣን በሱ ሞት ሊያተርፍ አይችልም። ሰይጣን በሙሴ ስጋ ከሚካኤል ጋር እንደተከራከረ ይታያል። በጌታ ኢየሱስ ስጋ ላይ መከራከር አይችልም። የኔ የሚለው ነገር የለውም። ሰይጣን አያችሁት፣ ንጹህ ሞት ነው። የጌታን ሞት ክሌም ማድረግ የሚችል እግዚአብሔር ብቻ ነው። ለምን? ለእግዚአብሔር የቀረበ መስዋዕት ነው። ክብር ለእግዚአብሔር ይሁን። ይህንን ሞት ግን ጌታ ኢየሱስ ክርስቶስ የኔና የእናንተን የሰው ባህሪያችንን ወስዶ እኛ በበደል የምንሞተውን ሞት በመሞት ስለሆነ በንጽህና በቅድስና የሞተልን በመስዋዕትነት ለእኛ ብሎ የሞተው ስለሆነ ያንን ሞት አምነን ብንቀበል ይሄ ሞት የኔን ሞት ነው የሞተው ብንል እንተባበራለን። እግዚአብሔር የተመሰገነ ይሁን እና ይሄንን ሞት እሱ እንደሞተ ጌታ ኢየሱስ ለኔ የሞተው ሞቶ ሊቀር አይደለም ወይም እዳ ሊከፍል ብቻ አይደለም ትንሳኤን ምን ሊያረግልኝ ነው ሊያስገኝልኝ ነው። ትንሳኤ የሞቱ ውጤት ነው። ስለዚህ ይሄንን የሞቱ ውጤት የሆነውን ትንሳኤውን ነው ክርስቲያኖች መፈለግ ያለባቸው። ብዙ ክርስቲያኖች ኢየሱስ ምህረት እንዲያረግላቸው የኃጢአት ይቅርታ ብቻ እንዲያረግላቸው ነው የሚፈልጉት። አይደለም። ጌታን ምናምነው የምናምነው ጌታ ሞቶ ተነስቷል። ስለዚህ ወደ ክልሉ መግባት አለብን። ወደ ተነሳበት ህይወት ውስጥ መግባት አለብንና ከሞቱ ጋራ ምን ተባበርበት ምክንያት ከትንሳኤው ጋራ ምን ለማድረግ ነው? ለመተባበር ነው። እግዚአብሔር የተመሰገነ ይሁን። ከሱ ሞት ጋር አማኞች ሲተባበሩ ወደ ትንሳኤው ክልል ይገባሉ። ለኔ የሞተልኝን ሞት አምናለሁ፣ ኢየሱስ ለኔ እንደ ሞተ አምናለሁ፣ ይህ ሞት እኔን ይመለከታል፣ ለኔ ግን የሞተው ጌታ ሞቶ አልቀረም። ስለዚህ እሱ በአባቱ ክብር ከሙታን ተነስቶ እንደሚኖር ያ ትንሳኤ ለኔም እንደሚሆን አምናለሁ ሲሉ አማኞች ይድናሉ። ክብር ለእግዚአብሔር ይሁን። ይሄንን በልባቸው ሲያምኑ ይሄ በታሪክ የተደረገ ለነሱ የሆነ ነገር እንደሆነ ሲያምኑ ይተባበራሉ። ስለዚህ ለአማኞች ትንሳኤው ትልቅ ጥቅም አለው። ትልቅ ጥቅም አለው። ተመልከቱት ምዕራፍ 6 ላይ ምን አይነት ጥቅም እንዳለው። ቁጥር 3 ላይ ተመልከቱ። ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን። አማኞች ይሄንን በቃላቸው ይገልጡታል። አማኞች ይሄንን በጥምቀት ይገልጡታል። አማኞች ይሄንን በጥምቀት ሲገልጡት በጥምቀት ማለት መቀበር ማለት ነው። መጠመቅ ማለት አንድ ነገር በአንድ ነገር ውስጥ ሲገባ በጥቅም ላይ የሚውል ቃል ነው። ስለዚህ ከጌታ ከኢየሱስ ክርስቶስ ጋር አንድ መሆነው እሱ የሞተው ሞት ውስጥ መጨመሬን አሳያለሁ። ይሄንን በእምነት ነው የምንቀበለው። ስለዚህ ጌታ ኢየሱስ የኔን ሞት እንደሞተ ሳምን በወንጌሌ ሲነገረኝ እኔም ጌታ ሆይ አንተ ለኔ ሞት ከሆነ ሞት የኔ ሞት እንደሆነ አምናለሁ ብለን ስናምን በጥምቀቴን ስንገልጥ በአብ በወልድ በመንፈስ ቅዱስም ስንጠመቅ ከጌታ ከኢየሱስ ክርስቶስ ጋር ምን እናረጋለን? እንተባበራለን። We pledge our allegiance እንተሳሰራለን። I tell you እውነቴን ነው የምነግራችሁ ይሄን በማስተዋል በእምነት ሰው ቢያደርገው ሰይጣን በዛ ሰው ላይ ያለውን ነገር ኃይሉ ያጣል። Listen ኢየሱስ ክርስቶስ ሲሞት ምንድነው ያለው? በእኔም ዘንድ አንዳች የለውም። በሞቱ ሰይጣን ድል ተነስቷል። ክብር ለእግዚአብሔር ይሁን። በሞት ላይ ስልጣን ያለው በምኑ ሽሯል? በሞቱ ሽሯል። በዚያ በክርስቶስ ኢየሱስ ሞት የኔና የናንተ በሆነው ሞት እኛም ተባባሪ ስንሆን በእምነት ይህን ስታረጉ ሰይጣን በእናንተ ላይ ያለውን ነገር ሁሉ አቅሙም ስልጣኑም ይሰበራል። ክብር ለእግዚአብሔር ይሁን። ከዛም እንደሚሆን ተመልከቱት። ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም ምን እንድናደርግ በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድነን ዘንድ በጥምቀት ከርሱ ጋር ተቀበርን። ተመልከቱት። በአዲስ ሕይወት መመላለስ በምንም አይነት መምጣት አይችልም በአንድ ሰው ሕይወት ውስጥ ከጌታ ሞት ጋር ካልተባበረ። ለምን? ኢየሱስ ሞቶ የተነሳው ትንሳኤ የምን ውጤት ነው? የሞተው ሞት ውጤት ነው። የሞተው ሞት ውጤት ነው። ስለዚህ አንድ አማኝ ጌታ ለኔ ነው የሞተው ብሎ የጌታን ሞት ሲተባበር በጥምቀት ሲቀበር ያንን አምኖ ጌታዬ ለኔ እንደሞተ አምናለሁ እሱ ሞቶ የተቀበረውን ያንን ሞት እኔም ለራሴ የኔ እንደሆነ አምኜ እቀበላለሁ ብሎ ሲቀበር ሲጠመቅ በውሃ ውስጥ ሲገባ በዚያን ሰዓት ምን ይሆናል? እግዚአብሔር ኢየሱስ ሞቶ በተነሳበት ህይወት ኃይል ያ አማኝ እንዲኖር እድል ይሰጣዋል። ክብር ለእግዚአብሔር ይሁን። እድል ይሰጣዋል። ኢሚዲየትሊ መንፈስ ቅዱስ ሪስፖንድ ያደርጋል። ክብር ለእግዚአብሔር ይሁን። ከዛ ምን ይላል? በአዲስ ህይወት እንድንመላለስ ይላል። አዲሱ ህይወት ምን ማለት ነው? አዲሱ ህይወት የትንሳኤ ህይወት ነው። ይሄ አዲስ ህይወት የትንሳኤ ህይወት ነው። ኢየሱስ የተነሳበት ህይወት ነው። የእግዚአብሔር ስም የተባረከ ይሁን። ይሄ የትንሳኤ ህይወት ግን ከሞቱ ጋር ሳንተባበር ሊሆን አይችልም። እግዚአብሔር ይህን እንድናስተውል ይርዳን። በጣም ብዙ ክርስቲያኖች በቃ ይሄንን ነገር አዲስ ህይወትን በጸሎት ብቻ ማግኘት ይፈልጋሉ፣ በጾም ማግኘት ይፈልጋሉ፣ በመገሰጽ ማግኘት ይፈልጋሉ፣ በመቀባት ማግኘት ይፈልጋሉ፣ በትንቢት በራእይ ማግኘት ሊሆን አይችልም። አዲስ ህይወት the only way እግዚአብሔር ለሰዎች የሰጠው በክርስቶስ ሞት መሞት ያለበት መቀበር ያለበት ከተቀበረ በኋላ አዲስ ህይወት የትንሳኤ ህይወት በአማኞች ህይወት መስራት ይጀምራል። ክብር ለእግዚአብሔር ይሁን። መስቀል ሳይኖር ትንሳኤ የለም። ትንሳኤ ሳይኖር በዓለም ሳይ የለም። መንፈስ ቅዱስ የሚከተለው ሁሉ ጊዜ እነዚህን ኦርደሮች ነው። መስቀል፣ ትንሳኤ፣ በዓለም ሳ። እግዚአብሔር የተመሰገነ ይሁን። ተመልከቱት ሞቱን በሚመስል ሞት ቁጥር 5 ከርሱ ጋር ከተባበርን ትንሳኤውን በሚመስል ትንሳኤ ደግሞ ከርሱ ጋር ምን እናረጋለን። እግዚአብሔር ስም የተባረከ ይሁን። ስለዚህ የጌታ ትንሳኤ አማኞች የሚያከብሩት በዓል ብቻ አይደለም፣ የዛሬ ህይወታችንን የሚነካ ነው። ክብር ለእግዚአብሔር ይሁን። የጌታ ትንሳኤ መንፈስ ቅዱስ ሲሰራ በህይወታችን የትንሳኤ መንፈስ ሆኖ ነው የሚሰራው። የትንሳኤ መንፈስ ሆኖ ነው የሚሰራው። በትንሳኤ ኃይል ነው ክርስትናን የምንኖረው። አዲስ ህይወት የሚባለው ይሄ ነው። ስለዚህ ለአማኞች የጌታ ኢየሱስ ክርስቶስ ትንሳኤ የሚያመጣቸው ጥቅሞች አንዱና ትልቁ ወደፊትኛ እንደምንነሳ ብቻ አይደለም ይህን የምናየው፣ ነገር ግን ዛሬ በምንኖረው ኑሮ መንፈሳዊ ህይወታችንን የምንኖረው በዚህ ነው። ስለዚህ አንድ ሚስጥር ልንገራችሁ፣ የሚረዳችሁ ነገር ሁልጊዜ በመንፈሳዊ ህይወታችሁ ላይ ስትጸልዩ፣ ደካማ ጎናችሁን ስታዩ፣ ድል ያልነሳችሁበት የምትሸነፉበትን ነገር ስትመለከቱ፣ እውነተኛ የሆነ መሰረት ያለው ድል የምታገኙት ወደ መስቀሉ ጋር መምጣት ነው። ጌታ ወደ ሞተበት ቦታ ጋር መምጣት ነው። ወደዚያ ወደ መስቀሉ ጋር መተን ጌታ ኢየሱስ ክርስቶስ የእኛን ኃጢአት ሁሉ ተሸክሞ የሞተበትን ያንን የሞቱን ምስጢር እንደኔ ለማስተማር እኔም ራሴ ልማር ምናፍቀው ነገር ነው። አውቄ የጨረስኩት አይደለም አደራ። እና ባትረዱ ማስተዋልም ብዙ ባይኖራችሁ በዚያ ሞት ኃይል ድል ያልተነሳ ነገር የለም። ኃጢአትና ከኃጢአት ጋር የተያዘው ነገር ሁሉ ድል ተነስቷል። እና ስትንበረከኩ ስለ ኃጢአታችን ብዙ በሌሎች መንገዶች ከመያዝ ይልቅ መስቀሉ ስር ደሙ ወደ ፈሰሰበት የእኛን ኃጢአት ተሸክሞ ኢየሱስ ወደ ሞተበት አዲስ ሕይወት ለማግኘት የሚያስችለንን ያንን ክቡር ሞቱን እግዚአብሔር ሆይ ወደዚህ ወደ አንተ ወደ ሞትክበት ሞት ወደ መስቀል ዋጋ ወደ ከፈልክበት ስፍራ መጣለሁ ብለን ራሳችንን ማቅረብ። There is power in the blood of Jesus. There is power in the days of Jesus. There is power. ኃይል አለ ወገኖቼ። ስለዚህ ወደዚያ ቦታ ላይ እንመጣለን። እግዚአብሔር ከእናንተ ላይ ከበባችሁ ነገር ያነሳላችኋል። አዲሱን የትንሳኤውን ህይወት በውስጣችሁ እንዲሰራ እግዚአብሔር ሊረዳችሁ ይችላል። ብዙ ትምህርት አለ ወገኖቼ። ብዙ ምስጢር አለ። እና ወደፊት እግዚአብሔር ቢፈቅድ እነዚህ ነገሮች በዝርዝር እንመለከታቸዋለን። ጌታ ኢየሱስ ክርስቶስ የተነሳው በጣም መጠንቀቅ ያለብን ብዙ ሰዎች ሲያስተምሩና ምን ሲሉ የደህንነትን ነገር እስከ መስቀል ድረስ ብቻ በጣም ገድበውና ከልለው ይናገራሉ። ትልቅ ስህተት ነው። ይሄ ትልቅ ስህተት ነው። ጌታ ኢየሱስ ክርስቶስ እኛን ለማጽደቅ እንደተነሳ የሮሜ መጽሐፍ ያስተምረናል። ምዕራፍ 4 መጨረሻው ላይ ብታነቡ በህይወቱ መዳን እንዳለን መጽሐፍ ቅዱስ ያስተምራል። ክብር ለእግዚአብሔር ይሁን። ስለዚህ የክርስትናን ህይወት ለመኖር ትንሳኤ በጣም አስፈልጊ ነው። የጌታ ኢየሱስ ክርስቶስ ትንሳኤ እጅግ በጣም አስፈልጊ ነው። ቁጥር 4ን አያችሁት? ምዕራፍ 6 ላይ እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ ይላል። እንዲሁ ባሉስቲ እንዲሁ እኛም በአዲስ ህይወት ምን እንድናረግ እስኪ በአይነ ይሄ ነገር እግዚአብሔር በውስጣችን ይሳለልን። እግዚአብሔር የተመሰገነ ይሁን። እና ኢየሱስ ክርስቶስ ሲነሳ በአብ ክብር እንደተነሳ እኛም አዲስ ህይወት እንድንመላለስ you know what በጥምቀት መቀበር ያለበት ባለ መቀበሩ ነው እንጂ እግዚአብሔር በአዲስ ህይወት እኛን እኮ ለማኖር ትንሳኤ እኮ ሬዲ ነው ለኛ። እግዚአብሔር ይመስገን አይደለም? ሬዲ እኮ ነው። እኛ ብዙ ጊዜ በጌታ መስቀል ላይ መቀበር ያለበትን የኛን ነገር ስላልቀበርን ነው ችግራችን እንጂ የትንሳኤ ህይወት እኮ ለእኔና ለእናንተ እኮ በጸጋ የምንታደለው ነው። እግዚአብሔር የተመሰገነ ይሁን። ስለዚህ ተመልከቱት ምን እንደሚል ቁጥር 6 ላይ ከእንግዲህ ወዲያ በሉስቴ ብዙ ጊዜ ዶሮ ሳስተመርነት ከንግዲ ወዲያ በርስ እንደመልከት በቃ አያችሁት ምን ማለት ነው? ሪፈረንስ ፖይንት ማለት ነው። ከዚ ቦታ ጀምሮ ከዚ ወዲ ብለ እንደምንና ከንግዲ ወዲያ በርስቲ ለኃጢአት እንዳንገዛ የኃጢአት ስጋ ይሻር ዘንድ አሮጌው ሰዋችን ከርሱ ጋር እንደተሰቀለ እናውቃለን። ምን ማለት ነው እንታቃላችሁ? ኢየሱስ በአብ ክብር በተነሳበት በዚያ የተንሳይሁት እናንተ ለመኖር እንድትችሉ ያንን አዲስ ህይወት እንድትኖሩ አሮጌው ነገራችሁ ከርሱ ጋር መሰቀሉን ተቀበሉ ነው ማለት። ስንቶቻችሁ ቂመኞች ናችሁ? ስንቶቻችሁ በቀለኞች ናችሁ? ስንቶቻችሁ ለክብራችሁ ትቆማላችሁ? ስንቶቻችሁ በእናንተ ላይ ለሚደረገው ነገር አርምዶ ናችሁ? ክብራችሁን አስከባሪዎች ናችሁ? ይሄ ነገር ልብ ብላችሁ እስኪ ተመልከቱት። አሮጌው ሰው ተቀብሯል ተሰቅሏል ወይስ ጦረኛ ነው? መብት አስከባሪ ነው? ታጥቋል? አሮጌው ሰው ይሰቀል? አይደለም እንዴ? በዚህ ምድር ነን ያለ ነው። ምንም ቢሆን እንዴ አንድ አንድ ጊዜ እኮ ክብራችንም ያስተበቀን ነው እንዴ? እዚህ እኮ አንድ አንድ ድንበር የሚዘል ስንት ሰው አለ እኮ። ኢየሱስ የተነሳው ጌታ ምን አይነት ጌታ ነው? ምን አይነት እንደሆነ አስቡት። ይሄ አዲስ ህይወት እሱ ህይወት ነው። እሱ ከሞት የተነሳበት ህይወት። ጴጥሮስን ሲያገኘው ምን እንደነ ያለው? ጴጥሮስን እንኳን ትንሽ ወደ ኋላ ቆዩት፣ ትንሽ ያስብበት አለ ብሏል። ጴጥሮስን ምን እንደነ ያለው? ከሌሎቹ እንደውም ለይቶ ምን አለ? ወንድሞቼና ጴጥሮስንም ጥሪው አለ። ነገራቸው እንዳገኛቸው የካዶንን ጴጥሮስ ኢንቫይት የሚያደርግ ጌታ ነው። ዲዩ ዱ ዛት ዩ ኖ? ይሄን ለማድረግ ሬዲ ካልሆናችሁ አዲሱን ህይወት እንደማትፈልጉ አውቁ። ባይ ዘ ዌይ በቤተክርስቲያን መውጣት መግባት አይደለም ክርስትና፣ በዚህ አዲስ ህይወት ለመኖር ራስን መስጠት አለመስጠት ነው። ዩ ሃቭ ቱ አንደርስታንድ በዚህ አዲስ ህይወት ለመኖር ራስን መስጠትና አለመስጠት ነው። ስለዚህ ይሄ ኢየሱስ ከሞት ሲነሳ ደቀ መዛሙርት ሁሉ ጥለውት ሄዱት ናቸው። እንደው እናንተ ግን እንደው ሁሉ አስተምሬ እንደው ብሎ አላለም አይደለም። በኤማውስ የሚሄዱትም ራሱ የተነገራቸው ማምኑትንም ምን አይነት ጌታ ነው? እኔ ውስጥ ቢኖር ምን አይነት ህይወት ነው የሚኖረው ይሄ ኢየሱስ? እናንተ ውስጥ ቢኖር እኔ ውስጥ ቢኖር ምን አይነት ህይወት የሚኖር ይመስላችኋል? አይ እንደው ምንም ቢሆን ከኔ ጋራ ለኔም ተቆርቁሮ እኔ አቋም በወሰድኩባቸው ነገሮች አቋም ወስዶ መኖር አለበት። ሪሊ አይኖርም። ስለዚህ የአሮጌ ሰው ይሰቀል ወይስ አይሰቀል? ሞቶ የተነሳው ኢየሱስ አዲሱ ሰው በውስጣችን ኑሩ ወይስ አይኖር? ብታምኑም ባታምኑ እውነቴ ነው የምነግራችሁ፣ ክርስትና ህይወት ያለው እዚህ ጋር ነው። እና በፕሪንሲፕል እንግዲህ ሁሉ ነገር እኮ ገደብ አለው ምናምን ይላሉ ሰዎች። በትንሣኤ ህይወት የሚኖር ሰው እንደዚህ አይደለም የሚናገረው። እግዚአብሔር ይመስገን። ባህሪዎቻችን ባለመብት ሆኖ ቤተ ክርስቲያን ብዙ እንኖራለን። ባህሪዎቻችን ባለመብት ይሆናሉ። ስጋዊ ባህሪያችን ባለመብት ይሆንና የጸጋ ምክንያት የፍቅርም የሌላም ነገር አረ ለመኖር ባለመብት የምናረግባቸው ቋንቋዎች አሉ። ስለዚህ ይሄ ትንሣኤ ህይወት ግን ነው። አሮጌው ሰው ከእርሱ ጋር እንደተሰቀለ እናውቃለን ይላልና አሮጌው ሰው መሰቀሉን የሚያውቁ ሰዎች ናቸው በአዲሱ ህይወት የሚኖሩት። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ስለናንተ ስለኔ የሚባሉ ነገሮችን ሁሉ ምንም እንደምንም እንዳንቆጥራቸው የሚያደርገን ይሄ ነው። እግዚአብሔር ይመስገን። ስለዚህ ይሄ ሞቶ የተነሳውን ጌታ የምንተባበረው ከሆነ እንግዲህ መተባበር ማለት ምን ማለት ነው? እንግዲህ ከተባበርኩት ሞቱን ሞቴ ካደረኩ እንደዚህ አለ። ሰሞኑን በተደጋጋሚ እየጸለይኩበት ያለ የሚገርመኝ ጥቅስ አለ። የጌታ ነገር በጣም ሲምፕል ነገሮች አንዳንዴ ልቤን ይዙታል ለራሴ እና እኔ በእናንተ እናንተም በእኔ የሚለው እንደው ጌታ ሆይ ይሄን ነገር እኮ እኛ አልተረዳሁትም ይያልኩ ጸልያለሁ እነቴን ነው መናገራችሁ እናንተ በኔ እኔም በእናንተ እና ኢየሱስ እኛ ጋር ለመኖር ምን ያህል እንደሚፈልግ ነው የሚያሳየው አይደል እኔ በእናንተ ቢመጣ ላስተናግደው ሬዲ ነው ወይ ይሄን ጌታ እንደው እንደ ባህሪው እንደፈለገ እንዲሆን ይችላል እሽለዋለሁ ወይ ያልኩኝ አይነበረ እና ቢመጣ ጠላቶቻችሁን ወዳጅ ያረጋቸዋል የገፈተራቸዋቸውን ሰዎች ያቅፋቸዋል የጠላቸዋቸውን ሰዎች ይወዳቸዋል የናቅናቸውን ሰዎች ያከብራቸዋል በወንጌል ባህሪው ተገልጧል እኛ ጋር ካስተናገድ ነው እንደዚህ እንደሚሆን እርግጠኛ ነኝ ትፈልጉታላችሁ እንፈልጋለን የተነሳው ጌታ ይምጣ እንግዲህ ነገ ስራ ቦታችሁ ይምጣ በደንበኛ መነጋገር አለብን ስራ ቦታችሁ ይሄድ አረዚው በሻይ ቦታ ላይ እዚህ ታስተናግዱታላችሁ ይገለጥ አይ የለም እንዴ አንዳንድ ነገር እኮ እንደ አንተ እንደምትለው አይደለም እኮ ብንል እኔ እንደማለለው የሆነው ጌታ የትኛው እንደሆነ እናንተ ተሰብኩኛላችሁ በኋላ እኔ የምለው ጌታ የመጽሐፍ ቅዱስ ላይ ያየሁት ጌታ ይሄ ትንሣኤ ጌታ እኛ ጋር መኖር የሚፈልግ ነው እና ህይወቱ በእኛ ውስጥ እንዲሰራ ይፈልጋል በአዲስ ህይወት ሊያመላልሰን ይፈልጋል ስለዚህ ከሞቱ ጋራ ተባብረን ትንሣኤው ደግሞ በእኛ ህይወት እንዲሰራ ይፈልጋል ትንሣኤ ፕሪንሲፕል አይደለም ትንሣኤና ህይወት እኔ ነኝ ብሏል ብታምኑም ባታምኑም ንገራችሁ ቤተ ክርስቲያን የክርስቶስ አካል ነች ማለት ክርስቶስ ውስጧ ይኖራል ማለት ነው ስንቶቻችሁ ከሰዎች ጋር ተነጋግሮ ችግር መፍታት ያቀታችኋል እና በተለይ ሰዎች በደሉን ምንል አንዳንዱም በአሰምፕሽን ነው አንዳንዱም ማልገባን ነገር ያላደረም ኮንፊውዝድ የሆነ ነገር አንዳንዱም እኛ ራሳችን አጥፍተን የመጣ ነገር ነው ነገር ግን የክርስቶስን አካል በቂም በበቀል ሆነን የጌታ ራት አብረን እንወስዳለን ክርስቶስኛ ውስጥ እንዳይኖር እንቅፋት እንሆናለን ስለዚህ ጌታ ኢየሱስ ውስጣችን ይኖር ብልቶቹን እንሆነለት እዚህ ቤተ ክርስቲያን ሰዎች መጥተው ፍቅርን ይዩ እና እኔ አንድ ጊዜ በጣም የበደሉኝ ሰዎች ነበሩና ለነገራቸው አልችልም ለነዛ ሰዎች የተናገርኩት ይኸው ጋሽ በድሩ እዚህ ምስክር አለ በቃ በጣም ስለበደሉኝ በጣም ልክ ባልሆነ መንገድ ነው የበደሉኝ ለነገሩ እና እንዴት መብቴን አጥቼ እንዴት እንደዚህ ሰዎች ኮንፍሮንት አድርገውኝ ምንም ባልሰራሁት ነገር አቃለውኝ ተናግረውኝ በቃ ክርስትና የሚባል ነገር አልፈልግም ሁሉ አልኩ እኔን የሚያቀኝ ሰው ይሄን ታሪክ ማክሰው የለም by the way በጣም ልህ እንዳለ እንደ ተናነቀ ነግራቸዋል እኔ ክርስቲያን አይደለሁም ሁሉ አልኩ እና እነዛ ሰዎች ይሄን ልጅ በጣም አሰናክለናል ችግር ፈጥረናል እናነጋገረው ይገባል እንደገና ብለው አንድ ሽማግሌ ላኩ አጠገቤ ፊትህ እንዳለ አልኩት እና ለኔ ለተስፋዬ ለተጎዳሁት ጉዳት በቃ እግዚአብሔር ጠበቃ ሆኖ ቆሞ ገና እነዛ ተዋርደው በቃ በደምደኛ ልካቸውን አይተው እንደዛ አልኩኝ እና በጣም እልሄ ለነግራቸው አልችልም ያኔ ነው ይመስለኛል ብዙ ጸጉሬ ሄደው እና በጣም ከባድ ቁጣ በህይወቴ ከባድ ችግርስ የገባውበት ጊዜ በቃ ክርስትና የሚባል አልፈልግም ይላል ብቻ ብዙ ፍቅር ያላቸው ክርስቲያኖች ይቀርቡኝ ነበር እሸሻለሁ ከሰው ክርስቲያን አይደለም ታቃላችሁ ይሄን ይላል ሁሉ ምልበት ጊዜ ነበር እና የእግዚአብሔር ፍቅር በቃል ልገልጥላችሁ አልችልም የሆነው ነገር ሁሉ በእውነት ነው መረጋጋቸው አንዳንዱን ሳስብ ብዙ በቃ ስሜቴ ይነካል በጣም እግዚአብሔር በቃ በጣም እጅግ የሚገርም አምላክ ነው ብቻ ለይን ሁሉ አስጨርሶ ሊያስተምረን ጊዜ ሰጠኝ የእግዚአብሔርን ፊት ፈልግ ነበር እና መጽሐፍ ቅዱስ ያነበብኩ በጾም በጸሎት በጌታ ፊት እንደሆነ እግዚአብሔር እድል ሰጥቶኝ ስጸልይ የጌታ ኢየሱስ ክርስቶስ ላይፉን አሳየኝ ኢየሱስ ምን አይነት እንደሆነ እና ስንት ነገር ስለ ጌታ እንደሚባልበት አየሁና እንዴት ነው በቃ መለኮታዊ ምን ቸገረኝነት ሰው ለሱ ያለው አስተያየት አፌክት አረገውም ኢየሱስን ምንም አረገው ዛሬ እንኳን መፈወስበት ጊዜ አይደለም። ትላንትና ላያችሁም ስለኔ የሚያወሩት ነገር በጣም ትንሽ ደብሮኛልና ትንሽ ጊዜ ለራሴ መውሰድ ፈልጋለሁ አይልም ኢየሱስ። በተለይ ማርቆስ አጻጻፉ ይገርመኝ ነበር። ወዲያውም ሚልሚል ቃል ተቀመጠ። በሙሉ ሲገሰግስ ነው ኢየሱስ የሚታየው። ወዲያውም ሚልሚል ቃል ተላለው። ፖዝ የለውም ኢየሱስ ክርስቶስ። ሰው ስለሱ ያለው ነገር ማተር አያረግም። ሚሽኑ አባቱን ፈቃድ የሚያደርግበት ሁኔታ ለመፈወስ አይቸገር፣ ለማስተማር አይቸገር። የመስቀሉን ነገር አመነታበትም፣ ይገሰግሳል ወደዛ። ካን ኢማጂን እና ደቀ መዛሙርቱ ያስተማራቸው አለመግባታቸው አይቸገር። ዱ ጌታ ሆይ ነው ይሄንን እንድሰብክ እርዳኝ አልኩና በጣም ለመንኩት። ይህም መስበክ አትችልም አለኝ እግዚአብሔር። አንተ ለክብር ለስንት ሰልፍ አሰልፈ የቆምክ አትችልም አለኝ እግዚአብሔር። በፍጹም አትችልም አለኝ። እኔ ልሰራህ እድል የሰጠውን የመስቀልን ትንሹን ነገር እንድትማር የሰጠውን እድል መሰሪያህን ተጣላሁ አለኝ። ሞቱን በሚመስል ሞት በል ውስጤ። ምን አይነት ሞት ነው የኢየሱስ ሞት? እንዴት ነው የሞተው? አንገታችሁ ላይ ባለው ወርቅ ላይ ነው የሞተው? በወርቅ ሚስማር ነው የሞተው? ዙሪያውን የነበሩት ሰዎች እንዴት ነው? በሰረገላ ወስደውት ይሄ ሰው የሚያመልከው ነው ወደፊትና ሲምቦሉ የሃይማኖት ይሆናል ተብሎ በአማረ ሁኔታ ነው እየተፉበት እያላገጡበት እየናቁት እያንቋሸሹት በጥፊ እየመቱት ትንቢት ተናገር እያሉት ሞቱን በሚመስል ሞት በል ውስጤ። ልባችሁ ጋር ስፍራ አለው ይሄ? ከእርሱ ጋር ምን ካረገን? አይ እኔ የሚገለኝ ነገር በሙሉ ስጸልይ ነው። እኔ መሞትን ፈልገው የለም፣ ጓዳ ነው። የእሱን ሞት አይመስልም፣ አደባባይ ነው የሚወስደን። እና እኔን እግዚአብሔር የገጠመኝ ችግር ሁሉ ለመሰሪያ የመጣውን ነገር በሙሉ ብዙ ክርስቲያን እንደ እኔ እየጸለየ ነው መሰራት የሚፈልገው እንጂ በሰው በምናምን በዚህ አስቸጋሪ በሆኑ ነገሮች መሰራት የሚፈልግ የለም። ብቻ እግዚአብሔር አሳየኝ። ታስታውሳለህ ጋሽ በድሩ 4 ፔጅ ደብዳቤ ለብርሃን ወንጌል የጻፍኩትን ደብዳቤ ለነሱ ኮፒውን ስጠን ብለው ሰጥቻቸዋለሁ። እነዛ በደሉኝ የምላቸውን ሰዎች እያለቀስኩ ተንበርክኬ እንደምወዳቸው እኔ እንድሰራ እናንተ እግዚአብሔር ያዘጋጃችሁ የኔ መሳሪያ ነበራችሁ። አበላሸው እድሌን። የእግዚአብሔር ሰው ለመሆን የተሰጠኝን እድል ሪሊ አበላሸውት አልኳቸው። በጣም እያለቀስኩ እንዴት በእውነት ልሰራ? ውድ ወገኖች እግዚአብሔር የት ነው የሚሰራችሁ? ሞቱን በሚመስል ሞት በሉ ከእርሱ ጋር ከተባበርን። የት ነው የምትተባበሩት? ጥቂት ችግሮች እኮ ነው ብዙዎቻችን ፌስ የምናደርገው አይደለም? ጥቂት ለስጋችን ክብርና ጥቅም ለማንነታችን እና ትንሣኤውን በሚመስል ትንሣኤ እንዳንተባበር እንሆናለን። ይህም በማድረግ ከዛ ተንበርክኬ እያለቀስኩ ጻፍኩ። ያን ነገር ባላደርግ ኖሮ እዚህ ቦታ ላይ እኔ አልገኝም ነበር። ሕይወቴ እንዳለ ዲስትሮይድ እንደሚሆን 100% እርግጠኛ ነኝ። በቁጣዬ የናፈቅኩት ክብርም ሆነ ወይም ካሳ አላገኘውም። ነገር ግን ያንን መንገድ እንዲሄድ ኢየሱስ ክርስቶስ በጥቂቱ መስቀሉን በጥቂቱ እንድለማመድ ያንን እድል ሰጠኝ። ያን ደብዳቤ ወስጄ በጣም በከፍተኛ ነገር ለበደለኝ ሰው ነው ወስጄ ቤቱ የሰጣሁት። 4 ፔጅ አነበበው እና የመጣሁት ይህን ደብዳቤ እኔ ፊት እንድታነበውና ጥያቄ ካለ ጠይቀኝ ነው አልኩት። አንብቦ አፉን ያዘ። በጣም አንገቱን ጎንበስ አለ። እነዚህ ሰዎች ለእኔ ለመሰሪያ እንደተሰጡኝ የራሴ ላይ የነበረኝ ነገር ሁሉ እንዳጣ እግዚአብሔር። ውድ ወገኖቼ እውነተኛ የክርስትና ህይወታችሁ እድገት የሚኖረው የመስቀሉ ኃይል በውስጣችሁ እንዲያልፍ እድል በሰጣችሁት መጠን ነው። የጌታ ኢየሱስ ክርስቶስ መስቀል እሱ የሞተበት ሞቱን የሚመስል ሞት ሪጀክሽን ኢግኖራንስ ሰዎች ቢክዷችሁ ቢጠሏችሁ ምን ቢሏችሁ ይሄ መሰሪያዬ ነው ብላችሁ ማታምኑ ከሆነ ለደረሰባችሁ ነገር ሁሉ ተበቃይ እልከኛ ብትሆኑ እመኑኝ ትቃጠላላችሁ። ህይወታችሁ እርር ይላል አትለመለሙ። እንደዛ ባለ መንገድ እንድንኖር እግዚአብሔር አይፈልግም። ሞቱን በሚመስል ሞት የተባበር ነው ጌታ ሻይል። የክርስቲያን ክብሩና ህይወቱ ያለው በትንሳኤ ነው። ትንሳኤ የምናከብረው በዓል አይደለም፣ የምንካፈለው ህይወት ነው። ትንሳኤን የምንካፈለው መስቀሉ በህይወታችን ሲያልፍ ነው። ክብር ለእግዚአብሔር ይሁን። ውድ የጌታ ልጆች ያንን ካደረግኩ በኋላ ያ ወንድም ጥያቄ አለሁ ያልኩት ምንም የለኝም አለ። እኔ በድያለሁ ያልኩት ምንም ጸልይልኝ ያልኩት ጸልይልኝ። ከዛ በኋላ ነው አገልግሎት ማገልገል የጀመርኩት። ለነግራችሁ አልችልም ምን አይነት ኢምፓክት ያለው አገልግሎት እንደነበረ፣ ምን አይነት ህይወት ያለው ነገር በሰዎች ህይወት ውስጥ እንዳለ። በቅርብ ጊዜ ሄጄ አንድ ሰው አንድ ልጅ ሲናገር፣ የተማረ ልጅ ነው፣ ቴዎሎጂም ሜዲካል ዶክተርም ነው። ተስፋዬ ያኔ ዲሳይፕል ያደረገን ነገር ምን እንደሆነ ሚስጥሩ መርምረን ማግኘት አለብን። ዴር ኢዝ ሰምቲንግ ዲፍረንት ስንገለገል፣ ለምን እንደዚህ ያለ ውጤት አለ? ከ25 ዓመት በኋላ እንኳን እንዴት ይሄ ነገር ስቲል በእኛ ህይወት ላይ የሚሰራ ኃይል እንዲኖረው ሆነ? በትንሣኤ ህይወት ኃይል ነው ማገልገል ያለብን፣ በፕሪንስፕል በችሎታ በእውቀት አይደለም። ክርስትናችንንም ስንኖር በመስቀል ነው። በትዳራችን ባለመብት ሆነን አንኖርም፣ በስራችን ባለመብት ሆነን አንኖርም። መስቀሉ ድርሻ እንዲኖረው እድል መስጠት አለብን። ትንሣኤ ለክርስቲያን በእግዚአብሔር ፊት ራሳችንን ስንጥል፣ ጌታ ሆይ አይኖቼን ከላይ ላይ አነሳለሁ። እኔ አንድ ጊዜ እነዚህ ነገሮች እግዚአብሔር በደንብ ካስተማረኝ በኋላ ብዙ ጊዜ ነግሬያቸዋለሁ። ይህን ነገር አንድ መጽሐፍ ቅዱሴ ላይ ጽፌዋለሁ። እግዚአብሔር ሆይ የእኔ እድል ፋንታ አንተ መሆን ልታሳየኝ። አልጻፍኩትም እዚህ ላይ፣ በቃሌ ነው የምልላችሁ። የእኔ እድል ፋንታ አንተ መሆኔን ልታስተምረኝ፣ የሚወዱኝን እንዲጠሉኝ፣ የሚያከብሩኝን እንዲንቁኝ፣ የሚሰጡኝን እንዲነፍጉኝ፣ የሚያስቡልኝን እንዲረሱኝ እያደረግህ ወደ ራስህ እንድመጣ ጥሪ ስለምታሰማኝ አመሰግንሃለሁ አልኩ። ዲዩ ነው እግዚአብሔር ጥሪ እንደሚያሰማችሁ? መስቀሉ ይሆናል ሁሉ ነገር ዙሪያችን። ብዙ ሰዎች በጣም የሚወዱት አንድ ጥቅስ አለ፣ በሱ ልጨርስላችሁ። እግዚአብሔርን ለሚወዱት እንዳሳቡ ለጠጠሩት ነገር ሁሉ ምን ለምን ይሆናል? ነገር ሁሉ ማለት ምን ማለት ነው? ሁሉም ነገር፣ ጥላቻ፣ ምቀኝነት፣ ንቀት ለበጎ ይሆናል። ለበጎም የሆነው የጠሉንም በመበቀል አይደለም፣ የናቁንን በማዋረድ አይደለም። ለበጎም የሆነው እኛም በመስራት ነው። ክብር ለእግዚአብሔር ይሁን። እኛን በመስራት ነው ለበጎም የሆነው። ሌሎችን ሰዎች አዋርዶ እኛን በመካብ አይደለም፣ በፍጹም። ብዙ ጊዜ የበደሉን ሰዎችን እግዚአብሔር ዋጋዋን ይሰጥልኛል ዋጋውን ይሰጥልኛል ምንለው አረግም። ሰላም ለእናንተ ይሁን ያለ ጌታ ነው። ይሄ ጌታ ለበጎ የሚያደርገው እሱ የሰቀሉትን ሰዎች ሰላም ለእናንተ ይሁን፣ አብሮ ከመስቀሉ የሸሹትን ሁሉ ሰላም ለእናንተ ይሁን ያለ፣ ወንጌልን ለፍጥረት ሁሉ ስበኩ ያለ፣ በኢየሩሳሌም ጀምሩ ወንጌልን አለ፣ የምስራች ለኢየሩሳሌም ንገሩ ያለ፣ ኢየሩሳሌም ሰቅለው አሰቅለው፣ በይሁዳ በሰማሪያ ስቀለው ስቀለው ተብሎ ተሰቅሎ እንዴት ምስራች ተናገሩ ይላል። ትንሣኤ ከሰው ምንም ነገር የማይጠብቅ ህይወት ነው። ከሰው ምንም የማይጠብቅ ህይወት ነው። ትንሣኤ ሰው በከፋቱ ምንም ነገር የትንሣኤን ኃይል መቋቋም ማሸነፍ ሪፊዩት ማድረግ ባዶ ማድረግ አይችልም። ትንሣኤ ሁልጊዜ የሚሰራ ህይወት ነው። ትንሣኤን የሚያጠፋ ኃይል የለም። ከጌትነት ካለቆች ከስልጣናት በላይ የሆነ የህይወት ኃይል ነው። ትንሣኤ የማንንም እገዛ የማንንም እርዳታ አይፈልግም። ትንሣኤ ኢየሱስ ነው። ከእናንተ ጋርና ከኔ ጋር የሚሆነው ሰዎች አብረውን ሲሆኑ ቢኖሩ ባይኖሩ፣ በማግኘት በማጣት፣ በከፍታ በዝቅታ፣ በመራብ ጊዜ ቢሆን በጥጋብ ጊዜ ቢሆን በማንኛውም ጊዜ። ስለዚህ ይሄ ትንሣኤን ስናከብር ይሄን ልናስብ ይገባል።